Гагену. ይህ በስቱቅን ከተማ የሚገኘው የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምታዳምጡት በስቱቅን ከተማ የሚገኘውን የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። የኢትዮጵያ ድምፅ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ሜጋሄርዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
I'm ሰውም ግን ትርቀት ነው አገሩ ሲለይ ታምርበታል አሳከባሩ ወጀን ራሉይ ሰውም ግን ትርቀት ነው አገሩ ሲለይ ያምርበታል 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 የናለው እስኪ ሞላ የናለው እስኪ ሆን የናለው እስኪ ሆን የናለና አንቺ ስትደ
Israel America yam sore wanchi skin dagar lesmaka skamche baswat skamche baswan bar jan bak batarachi angarache nengeba enkhwan na thalmyan thra sekundae tapau tut andamni rasala kwasadegi abbas gare ngot አገር ወንዝማ ወለ ወለ ያለ መናፍ ቋል ቀረ ከሄደበት አገር ምን ጀበ ማለት ስንቱ ወጥቶ ምን እንደለለው አንደው ዘራሽ ይላመሽ ይከዛችራሽ ዛርሳሳቤ አውቀደና ይታይ ገበር ያገር ጎዳ የስደት ወሮ የለው ማላ ሁሉም ጎደሎ የትውልድ ጥሪ ኢትዮጵያ ተቀደም በሚል ደብተር የተማራችሁ በቢክና ኢትዮ የጻፋችሁ በብሔርና ዘር ሳትጠይቁ የተዋደዳችሁ ሌባና ፖሊስ ድብብቆሽ የተጫወታችሁ ወጋው ላለጓደኛ ደስታ ከረሜል ላይ አጋራችሁ ባንዲራ ሲሰቀል በተቀጠንቀቅ የቆማችሁ ፋኖስና ብርጭቆ ያመቱ ወራት የሸመደዳችሁ ባደ ያዋስ ለሳላችሁ በሎችን በቼንቶ ክፍለ ሀገር ሄዳችሁ ጀናው አኔ ጀናው ብላችሁ የጨፈራችሁ እናት ሀገር ወይ ሞት ሲባል የጀገናችሁ የዛ ምርጥ ትውልድ ለካ እናንተ ናችሁ። ዛሬ ለኢትዮጵያ ታስፈልጋላችሁ። ማትሪክን ከ12 የተፈተናችሁ ኮሌጅ ለመግባት ጥናት ያከሳችሁ አፖሎ የተሰራችሁ አስመራ ቀድ የለበሳችሁ ፓንክና ጆንትራ የተቆረጣችሁ አፍሮ ያበጠራችሁ በ14 ክፍለ ሀገር አንድ የነበራችሁ የዛ ምርጥ ትውልድ ለካ እናንተ ናችሁ። ዛሬስ እንዴት ናችሁ? እነሆ ለኢትዮጵያ ታስፈልጋላችሁ። መምህር ያከበራችሁ፣ ለታላቅ ሰው የታዘዛችሁ፣ ለቡሄ ጅራፍ የገመዳችሁ፣ አበባዮሽ ያደመቃችሁ፣ እንግጫ የሰጣችሁ፣ በፍራቢ ሸራጫማ የጨርቋስ የለጋችሁ፣ በገጠር አምባ ላይ ወረቃችሁ፣ ጥጆች ጠብቃችሁ፣ ከብት ያገዳችሁ፣ እከሌ ሳትሉ እሸት የበላችሁ፣ ጥንቅሽ የላጣችሁ፣ በምድጃ ዳር ተረት ተረት እንቆቅልሽ ያወጋችሁ፣ ከገጠር ስንቅ ቋጥራችሁ ከተማ የተማራችሁ፣ የምርጡ ዘመን ምርጦች ለካ እናንተ ናችሁ። ፍቅርና አንድነት የታመባችሁ፣ መጽሐፍ በማንበብ ዕውቀት የሸመታችሁ፣ ያሮጌ መጽሐፍ ሽታሱ ሲሆነባችሁ 14 ክፍለ ሀገር እንደ አንድ ያሰባችሁ፣ እነተም ፍቅር ነበራችሁ፣ በአንድነት ሰሌዳ ጥበብ የጻፋችሁ፣ ዛሬ ለኢትዮጵያ ታስፈልጋላችሁ። ሰላም ፍቅር አንድነት ለተናናሾች እናስተምር ዘንድ የትውልድ ጥሪ።
You're my gamma ይፈስ
ነውና ረፈዳቸው አድማጮች ኢትዮጵያ ድምጽ ሬዲዮ የሳምንታዊ ሬዲዮ ፕሮግራሙን ጀምሯል በተከታተላችሁት መንገድ እንግዲህ ፕሮግራማችን እንደተለመደው እስከ 12 ሰዓት ይቀጥላል ማለት ነው። በዛሬ ፕሮግራማችን እንደተለመደው የተለያዩ ነጥቦችን ለማንሳት እንሞክራለን። ከተለያዩ ወቅታዊ ጉዳዮች አንስቶ ዜናውን ተከትሎ የሚቀርበውን የቃለ ምልልስ ፕሮግራም እንደዚህ ይኖረናል ማለት ነው። በዚህ በስቱዲዮ ውስጥ እኔ ቢኒያምና
ዮናስ
እንገኛለን ማለት ነው። ቢኒ ተወሰኑ ፕሮግራሞችን ምን እንደሆኑ ተወሰነ ነገርና አንዳንድ ጠቦችን እናነሳና ከዛ ቀጥሎ ወደ መረጥናቸው ነጥቦች እንሄዳለን ማለት ነው። መጀመሪያ አንተ በግጥም ጀምርሃል።
ግጥምና ምንድነው የትውልድ ጥሪ ነው። ምናልባት ኢትዮጵያኖችን የሚያሳስር አንድ ትውልድ በየጊዜው ይፈጠራል። ያ ትውልድ ደግሞ ሌላ ትውልድን ይፈጥራል። ኢትዮጵያም እንደዛ ነው የቆየችውና በተለይ ግን አንድ ትውልድ ኢትዮጵያ ትውልድ ብለን በተለያየ ጊዜ ወርቃማ ትውልድ ምንላቸውም አሉ። በየዘርፉ በጠበቡም በስነ ጽሁፉም በአትሌቲክሱም ልትል ይችላል። ኢትዮጵያ ብዙ ትውልድ ያፈራች ሀገር ነች። እንግዲህ የአንድነት ትውልድ ጥሪ ነው ይሄ። ለትውልድ በዛ ትውልድ የነበራችሁ ወይም ደግሞ ያንን የአንድነትን መንፈስ በብሔር በዘር በሃይማኖት ሳንከፋፈል አንድ የነበርን ኢትዮጵያ ነበረች። በክፍለ ሀገር ተካፍላ ነገር ግን አንድ 14 ክፍለ ሀገር የነበረበት አሁን እዚህ ጽሁፉ ላይ ያሉት ካሉስና በጭቆ ግጥም ሁሉም ተውሮበታል አይደል?
ኦፍ ኮርስ ያለፈው
ያ መጽሐፍ ተረት ነው መሳል
ማነው
የሚካኤል ሶሪ ስማቸው ተፋብ ከበደ ሚካኤል እሳቸው ተረት መጽሐፎች ነበሩ የተለያዩ ትምህርት ቤት ላይ የሚውሉ ምናምን ነገርና
ተገቀል
አንድ ትውልድ ያን መልእክት ለማስተላለፍ የቀረበ ጽሁፍ
በጣም ጥሩ
ነው ማለት ነው።
ለመግቢያ ተጠቅመናል። እሱ ለአድማጮች ከወዲሁ ማስታወሻ ለመስጠት ያህል ዜናውን ተከትሎ በሚኖረን የቃለ ምልልስ ፕሮግራም ሰሞኑን እዚህ ለሥራ ጉዳይ የተገኙትን የኢትዮጵያ ዜጎች ለማህበራዊ ፍትህ አይ ቲንክ በተከክል ቪዲዮ ኮና ለቅም ይዜማ ማሪ መስ ሊቀመንበር መሰለኝ ማሪና ሊቀመንበር ትንሽ
ፓርቲ
ሟቀረ እንትን ይላል። አቶ የሸዋስ አሰፋ ከዜናው ቀጥሎ በወቅታዊ ጉዳይ በድርጅታቸው ጉዳይና በሌሎች ታያዥ ጉዳዮች ላይ ቃለ ምልልስ ስለሚኖራቸው ከወዲሁ አድማጮች እንዲከታተሉ እንጋብዛለን ማለት ነው። የበረከት ብሩክ በረከት የእሁድ ጨዋታ ፕሮግራም ትንሽ ዘገየት ብለን እናቀርበው ይሆናል። ከዛ በተረፈ የተወሰኑ ነጥቦችን እናነሳና እዚሁን እንነጋገራለን። የተለያዩ ነጥቦችን ወሰሞንኛ ጉዳዮችን እናንተም በስልክ ቁጥር በ0819100 በመደወል በእነዚህ ጉዳዮችን ወይም ተጨማሪ ሌሎች ጉዳዮች አሉ የሚነሱ የምትሏቸውን ነገሮች በማንሳት ተጨማሪ ሐሳቦችን ማካፈል ትችላላችሁ ማለት ነው። ቢኒያም እንግዲህ ተወሰኑ ነጥቦችን ብዙ መነጋገሪያውኑ በማህበራዊ ሚዲያም ሆነ በአጠቃላይ ሰው ስጋት የገባቸው አንዳንድ ጉዳዮች ነበሩ። ስቲል ያልተቀረፉ ጉዳዮች አሉ። ሌሎች የኛ የሀገራዊ ችግራችን በውስጥ እንዳለ ሆኖ አሁን ስጋት የጣለ ጉዳይ አለ። በአለም ላይ ያው እንደሚታወቀው በአጠቃላይ በአለም በተለይ ከቻይና መነሻውን ያደረገ አንድ አዲስ ገዳይ የሆነ ቫይረስ አለና እሱን በተመለከተ በርካታ ሀገሮች የተለያዩ ጥንቃቄዎችን ወስደዋል ያ ነገር ወደ ሀገራቸው እንዳይገባ። ይሁንና ይሄን ተከትሎ በርካታ ሀገሮች አየር መንገዶቻቸው ወደ ቻይና እንዳይበሩ ሙሉ በሙሉ ያደረጉበት ሁኔታ አለ። ነገር ግን የኢትዮጵያ አየር መንገድ ወደ ቻይና የሚያደርገውን በረራ ኢቭን ወደ ተጣቂዎቹ ቦታዎችም ያሉትን በረራዎች እንደማይሰርዝ አስታውቋል። ይሁንና ከዛ ጋር ተያይዞ እርምጃ እንደሚወስድ አስታውቋል። ግን ይሄ ነገር ከፍተኛ ውግዘትን አስከትሏል ከኢትዮጵያውያኖችም እንዲሁም ኢቭን አፍሪካ ሀገሮች በኢትዮጵያ አየር መንገድ ላይ ወደ አፍሪካ ሀገራችን እንዳይመጣብን በሚልና እሱ ነገር በስፋት እየታየ ነው። ተከታትለው ከሆነ
አሁን እንግዲህ ሁለት ሳምንት በሌሊት አደጋው ለማቀፋይ ነው። እዚህ ማገር አሁን አንድ ኬስ ተገኝቷል። ሌሎች አውሮፓ ሀገሮች አሜሪካም በሰሜን አሜሪካም እንደዚህ ያለ የተለያዩ ሀገሮች ላይ በተለይ ኤሺያ ላይ ደግሞ በጣም ብዙ ኬዞች አሉ። እና ለማቀፍ ስጋት ነው። የዓለም የጤና ድርጅትን በዘርዘርጃ ነው ያስቀመጠው። እንደ ኢትዮጵያ ባሉ ታዳጊ ወይም ደግሞ ዴቨሎፒንግ ብለን በሚጠቅሳቸው ሀገሮች ደግሞ ያኗኗር ዘይቤያችንም አንደኛ ለተጋላጭ ያደርገናል፣ ሁለተኛ ደግሞ በዓለም የጤና ድርጅት ራሱ የሚቀመጠው በሽታን አብዛኛው 80% በፕሪቬንሽን ነው የሚያተኩረው። መከላከል መቆጣጠር ኤክስፔንሲቭ ነው፣
በጣም
ዋጋ ያስከፍላል። የሰው ህይወት ዋጋ ያስከፍላል። በዛ ላይ ደግሞ የሰው ህይወት ዋጋ ያስከፍላል፣ እንዲሁም ኢኮኖሚካሊ ከባድ ወጪ አስወጣል።
እንደኛ ሀገር ራሱ እንደ ቻይና እንኳን ያው በሁለት ቀን በሶስት ቀን ሺዎች የሚይዘው ሆስፒታል ገንብተው እየጨረሱ እንኳን
መቆጣጠር እንኳን ከብዷቸዋል። ስለዚህ መከላከል ለየትኛውም ሀገር በተለይ እንደ ኢትዮጵያ ደግሞ ላለ ሀገር በሽታን በመከላከል 80% እንዳልኩ የዓለም የጤና ድርጅትም መከላከልን ነው ሪኮመንድ የሚያደርገው ከመቆጣጠር ስለሚሻል ማለት ነው። ይህ ባለበት ሁኔታ በኢትዮጵያ አኗኗር ዘይቤ በብዛት ምንጋራው ብዙ ነገር ለምሳሌ የህዝብ ትራንስፖርቶች ላይ በቀላሉ ለመሰራጨት
እንደቀላል ቫይረስ ስለሆነ ማለት ነው። ልክ እንደ ጉንፋን ነው ቫይረሱ።
አዎ፣ እድሉም ደግሞ በጣም ከፍ ይላል ያኗኗር ዘይቤያችን።
አዎ፣
ከተከሰተ ለመቆጣጠር በጣም ከባድ ነው። እና ይሄ ባለበት ሁኔታ የኢትዮጵያ አየር መንገድም ሆነ የኢትዮጵያ አየር መንገድ ብቻ አይደለም በዚህ የኢትዮጵያ ጤና ጥበቃ ሚኒስቴር ያው የጉዳይ አብረው ተናበው የሚሰሩት ነው መሆን ያለበት። የጉዳዩን አሳሳቢነት ከማንም በላይ ጤና ጥበቃ ሚኒስቴር ያቋል ብያስባል ነው
ያቋል። ለቨን ያው እንግዲህ የዓለም የጤና ድርጅት መሪም ኢትዮጵያዊ አይደሉም?
አዎ። እና በዚህ ሁኔታ ላይ መፍቀድ በረራዎችን መፍቀድ ብቻ ሳይሆን ኢቨን ወደ ኢትዮጵያ ውስጥ በቂ መመርመሪያ ቁሶች ሳይኖሩ ለሳምፕል ራሱ ወደ ደቡብ አፍሪካ እየተላከ ሰዎች
እንዲመረመሩ የተደረገበት ሁኔታ
ነው። በዛ ሁኔታ አናቋረጥም በረራውን ብለው የሚሰጡት ጀስቲፊኬሽን ደግሞ እኛ በረራውን ብናቋረጥም ቫይረሱ ከመግባቱ አናገደው፣ ምክንያቱም በህገወጥ መንገድ ሰዎች ይዘዋወራሉ። ስለዚህ በህገወጥ መንገድ ከሚዘዋወሩ በህጋዊ መንገድ ቫይረሱን ይዘውልን ቢመጡ ይሻላል የሚል እንትን ያለው ይመስለኛል።
በዛም በተጨማሪ እንደ ማግለልና እንደ ዘረኝነትም ነው ያ ሀገር በተቸገረ ጊዜ የሚል አይነት አስተሳሰብ ያለው ነገር ተሰራጭቷል። ትናንት ከኢትዮጵያ ጤና ጥበቃ ሚኒስቴር አጠቃላይ ባወጣው መግለጫ አጠቃላይ ከቻይና በተለይ ውሃን ከምትባለው ግዛት የሚመጡ ሰዎች ካሉ ሁሉ ማንም ይሁን ማን
ኳራንቲን ወደ
ተለይቶ ማቆያ ማዕከል ውስጥ እንዲገቡ የሚል ነው። እና ያንን ከማድረግ ኦሬዲ ከዛ ከመጡ በኋላ ተለይተው ከሚቀመጡ በረራው ለኢትዮጵያውያን ካልሆኑ በስተቀር በረራው እንዲቆም ቢደረግ የሚል ከፍተኛ ዓለም አቀፋዊ ግፊት ነው እየተደረገ ያለው። እንግዲህ ይሄ ነገር ዋንስ ከተከሰተ ከዛ በኋላ እንዴት መሆን እንደሚቻል
ተስፋ ሰጪ ነገሮች አሉ። ቫክሲኑን በተመለከተ ሁለት አይነት ቫክሲን ተገኝቷል ምናምን ይላሉ፣ ግን ስቲል አሁንም በጣም በከፍተኛ ሁኔታ ቻይና ውስጥ የተሰራጨ ነው። ሰዎችን በየቀኑ እየሞቱ ነው። የዩኒቨርሲቲ ተማሪዎች ወደ 3000 የሚጠጉ ተማሪዎች ይኖራሉ እዛ ሀገር አጠቃላይ ቻይና ውስጥ በዛም ስቴት እዛች በሽታው በተነሳባት ስቴትም የተወሰኑ አሉና በኤምባሲ በኩል እነዛን ተማሪዎች አግኝቶ ለማነጋገር ጥረት እንደተደረገና ተማሪዎቹ ያው አሁን በቅርብ ደግሞ ያስተላለፉት መልእክት ምንድነው ከቤታቸው እንደማይወጡ መንግስት በረራውን እንዲያግድ እኛ እነሱ በቃ እኛ እዚህ ያለነው መምጣት ሳይሆን እኛ ፍላጎት ኢትዮጵያ ውስጥ ምን ነገር እንዳይከሰት እንፈልጋለን
የሚልም ነገር አለ
መልእክት ይቆላ። ይሄን ሁሉ የታየ የኢኮኖሚና የዲፕሎማሲ ጉዳይ ነው ብዬ ማሰባለሁ። አንዳንድ የኢኮኖሚ ተጽዕኖዎች ሊኖሩ ይችላሉ፣ ወይም ደግሞ ኢትዮጵያ የመንገድ ትልቁን የገንዘብ እንትን የሚያገኘው ወይ ቻይና ላይ ከሚያደርገው በረራ ብቻ እንደሆነ አይገባኝም። ነገር ግን ሬፒቲሽን ላይ እንዳልከው የተለያዩ አፍሪካ ሀገራት የኢትዮጵያ አየር መንገድ እንዳይመጣብን እያሉ ነው። ስለዚህ የአየር መንገዱን ሬፒቲሽን ወይም ደግሞ ስም ራሱ የሚያጠለሽ ተግባር ነው። ለጊዜያዊ ጥቅም በሚል ህዝብን አንደኛ የሚገድል ነው። ሌላው ደግሞ ካለብን ችግር በተጨማሪ በእንደዚህ አይነት ተዛማጅ በሆነ በጣም በከፍተኛ ሁኔታ መቆጣጠር ደግሞ በማንችልበት ቴክኖሎጂ ላይ ያለን ይሄን መፍቀዳቸው እና ሁላችንም ተጽኖ ማድረግ ያለብን ይመስለኛል በምን ችለው አቅም ማለት ነው።
ከዚህ ጋር ያያይዘን ወደ ሌላ ከማለት ያው ወደ ሌላ ነጥብ ስናልፍ የተንጠለጠለ ጉዳይ አለ። የታገቱ ተማሪዎች ጉዳይ እስካሁን መፍትሄ አላገኘም። ስቲል ከፍተኛ የሆነ ዘመቻ በተወሰኑ ወገኖች እንደቀጠለ ነው። በርግጥ የተለያዩ አጀንዳዎች ከስር እየመጡ ያንን የእንትን የማለት ሁኔታ ቢኖርም ስቲል ምንም የተለየ ነገር ሊገኝ አልቻለም። ጠቅላይ ሚኒስትሩ ባለፈው ሳምንት ለኢትዮጵያ ፓርላማም ሲናገሩ ምንም የተጨበጠ ነገር ማቅረብ አልቻሉም። በተለይ ማለት እስከሰማናቸው የተለየ ምንም አዲስ ነገር የቀረበ ነገር የለም። እንደውም ነገሩ ጭራሽ የተደበሰበሰ መሆኑን ነው ይበለጠ እና ትኩረቱም ያን ያህል መሆኑን ነው መገንዘብ የተቻለው። ይሁንና ስቲል ወላጆች ሌሎችም ተቋማት አሁን ታዋቂ ሰዎች አርቲስቶች ሌሎችም ኢትዮጵያውያን ከፍተኛ ማለት እንትን ያላቸው ተሰሚነት ያላቸው ወገኖች ይሄንን ዘመቻ የተቀላቀሉ ተማሪዎቻችን ይፈቱ ያሉበት ይታወቅ የሚል ከፍተኛ ጫናና ዘመቻ ማድረጉም ጎን ለጎን ቀጥሏል።
አዎ እንግዲህ እንዳልከው ለገለጽከው ነው ብዙ ጊዜ አዮን አጀንዳ ይመጣል። ምናልባት እነዚህ ሴቶች ከሁለት ወር በላይ ቆይቷል አጀንዳ የሆነው በቅርብ ነው ለማፈን ተሞክሯል ወይም ደግሞ ያንን ነገር መረጃው ኖሮት ይዞ ወጣ ቀስ ያለ ነው
ላለማመን ነው ብዙ ጥረት ሲደረግ የነበረው ፌክ ኒውስ እየተባለ ነው ሲሰራጭ የነበረው እንደ መጀመሪያ ጊዜ።
ሁለተኛው ደግሞ በፓርላማ እንትናቸው እንደተናገሩት አይደንቲፋይ ስላላወቀን እንግዲህ የመንግስትን የኢንተለጀንስ ስራ ምናምን እኛን ስራ መንግስት ነው የሚሰራው ለዛውም ደግሞ በጣም ሰፊ ባልሆነ ቦታ ላይ ጠበብ ባለ ቦታ ላይ የሚካሄድ ነገር ሰፊ ማለት አሁን ለምሳሌ ኦል ኦቨር ኢትዮጵያ አይደለም እንደዚህ አይነት ተገታ እየተካሄደ ያለው አንድ ቦታ ላይ አንድ ይታወቃል የቱ ጋር እንደታገቱ። ስለዚህ ያንን ቦታ ሌላውን የኢንተለጀንስ ስራ እኛ እናቀውም ነገር ግን መንግስት ገሌ እንገሌ እንደዚህ አወራ ብሎ እኮ የሚያስር መንግስት ነው አይደል ያለው እንደዚህ አሰባችሁ አወራችሁ አሰባችሁ በተለያየ ጊዜ የሰፊ በሆኑ እንትኖች ላይ ራሱ ማንንም ጀለኛ እንደሆነ ውስብስብ የሆኑ የግድያ ታሪኮች ሰኔ 15ቱን ለምሳሌ ማስታወስ እንችላለን። ውስብስብ ናቸው ምክንያቱም ብዙ ማኞች አልነበሩ።
አዎ
የሚሰጡት መረጃዎች ተንታቱ ናቸው ግን መንግስት በ12 በሰዓት ባልሞላ ጊዜ ውስጥ
በ20 ደቂቃ ውስጥ ነው አቶ ንጉሱ ቴሌቪዥን ላይ ሲቀርቡ ሰኔ 15 ያ ጉዳይ ሲከሰት በ20 ደቂቃ ሊሆነ ተሳቸው ኢትዮጵያ ቴሌቪዥን ቀርበው መፈንቅለ መንግስት ሲሉ ነበር።
እንዲሁም ተጠርጣሪ ከሚል በላይ እንተገለ ንገደለው የሚል በበዛሽ ደቂቃ ውስጥ እንዳልከው እንግዲህ እዚህ ነው ያህል ውስብስብ የሆነ ማጣራት የሚፈልግ
ስቲል የታዘዙት ሰዎች በፍርድ ቤት በዛ ጉዳይ የታዘዙ ሰዎች እንኳን ምንም ማስረጃ ባልተገኘባቸው ማለት ነው ዛሬ ድረስ እንኳን ነገር ግን እነሱ በዛች ሰዓት ውስጥና በዛ ደቂቃ ላይ ያን ያህል ደፍረው መሄድ የቻሉበት ሁኔታ ያያለ። ይሄ ግን ማንዳ አገታቸው ብዙዎቻችን ግምት አለን ብዙዎችም ጠቅለል ያለ ሐሳብ ይጋራሉ። ሁለተኛ ፌደራል ፖሊስ ኮሚሽኑ ካንደሙ ለቴስ ሲናገሩ ማንዳገተናው ቃለን ቦታውንም እናውቃለን ብለው ነበር። በኋላ ነው የመካካድ ነገር የመጣው እኔ ለማለት የፈለኩት ያሉ በሌላ ቋንቋ የመግለጽ ነገር
አስ ደሞ እዛው ላይ ክሌም ያረጋ ኃላፊነቱን የሚወስድ ድርጅት ስለሌለ ጉዳዩን ኃላፊነቱን እኮ መውሰድ የማይጠበቅባቸው እነሱ ኦሬዲ ካገቱ አላማ አላቸው አገቱበት አላማ ድርድር ሁሉ እንደተጀመረ ተናግረው ነበር። በአንባንድ በኩል አቶ ጥላውን ድርድር ከአጋቾች ጋር ድርድር ተጀምሯል በሚባልበት ደግሞ ማን እንደሆነ አይታወቅም
ተለቀቁም አሉ እንጂ 21 ተማሪዎች ተለቀቁ በመንግስት እጅ ናቸው አሉና በኋላ ሁለት ሳምንት ስቴት አሉ ተለቀቁ ታሳዩን አንድ የመንግስት ሙሉ ሬዲዮ ቴሌቪዥን ተቀ ሚዲያውን የሚቋቋም የሚቆጣጠር ኃይል ሲለቀቁ ሲለተንሽ ለተልቁ ማህራሳት በቴሌቪዥን ያመጣ የሚያሰለቻና ለምንድን ነው በቪዲዮ አላሳየው ሲባል መልስም አንነበራቸውም። ሁለት ሳምንት ተደብቀው መጣው ጆ ወቀደም አይ ልክ ነው ተለቀቁት ልክ ነው ብዙ ስለነበሩ ከነዛው ውስጥ እነዛ ያሉ ተለቀዋል የሚል ነገር ይዘው መጡ።
በተለይ ደግሞ ከጠቅላይ ሚኒስትሩ ንግግር አሜሪካ ደግሞ ዲሞክራሲ የምትባለው ሀገር ባለም ላይ ከቴሮሪስት ጋር ኔጎሽት አላረግም ነው የምትለው whatsoever ምንም አይነት ነገር ቢሆን ቴሮሪስት ከሆነ ግሩፕ ጋር ነው ኔጎሽት አታረጋም። እኛ ምንድነው በሽምግልና አንዳንዴ በአካባቢ ሽማግሌዎችና በአንዳንዴ ግዜም እኮ ጦር እኮ መሳሪያ ፈጥቶ እኮ ለአባገዳም ያስረክባል ይባላል። በአንድ ሀገር ውስጥ አንደኛ መሳሪያ የታጠቀ ኃይል ካለ ይሄን ያህል ጊዜ ደግሞ መሳሪያ የታጠቀ ኃይል በጣም ተደራጅቶ ይሄን ያህል ጊዜ ከቆየም በአንድ ሀገር ውስጥ አንድ መሳሪያ መታጠቅ የሚችል አንድ ግሩፕ ነው ያለው በመንግስት መዋቅር ውስጥ ወይም ደግሞ በግለሰብ ከሆነ ደግሞ በንግድም ወይ በመናምኑም በለው
ልጆቹን ለማስለቀቅ የሚደረግ ድርድር ካለ ምንም ባልከፋ ነበር። ግን ድርድሩ ማለት በትክክለኛ መንገድ ነከሌ ጋር ነው ያለው ግሩፕ የሚሆኑ ግለሰቦች የሚሆኑ ነከሌ ጋር አሉ እነዚህ ልጆች ይሄው ድምጻቸው አጋቾቹ ኢንተርቪው የተሰጡ አይደለም እንዴ በመንግስት በየግል ሬዲዮ እየቀረቡ እኛ ምን ፈልገው ይሄንን ነው ምን ፈልገው ይሄንን ነው አማራ ክልል ሰልፍ ይውጣልን ያሉ በድምጽ እኮ አለ አጋቾቹ እኮ ለተለያዩ ለሚደውሉላቸው ሰዎች እኮ መልስ ሰጣሉ። የት እንደሆኑ በመንግስት ኢትዮጵያ ውስጥ ውስብስብ የሆነ ቴሌመዋቅር የለም። አንድ ፕሮቫይደር ነው ያለው። በዛ መስመር የተጠቀሙ ነው እንትን የሚሉት። የት እንደሆነ እኮ በቀላል ማወቅ ይቻላል። ይሄ ምንም እንትን አይደለም። ጀስት ግን ፍላጎቱ ያለ መኖር ይሁን
ፍላጎቱ ያለ መኖር ብቻ ሳይሆን እንግዲህ ከዚህ በፊት አዲስ አበባ ላይ አንድ የተከሰተ ነገር ነበር። 86 ሰዎች ያለቁበት 86 በዛን ጊዜ ጠቅላይ ሚኒስትሩ ወጥተው ከቆይታ በኋላ ራሻ ነበሩ ይመስለኛል። ተመልሰው ከወጡ በኋላ የሟቾቹን ብሔር ጠቅሰው ጉዳዩን በዛ መልኩ አቅርቦታል። አሁን የታገቱት ተማሪዎች ናቸው እንጂ ብሔር የላቸውም የሚል ደግሞ ምላሽ ሰጥቷል።
እሱ ተማሪ ማንነት የለውም ማለት ኦፍ ኮርስ ተማሪ ማንነት የለውም የሚለው አጭ ማለት አገላለጹ ትክክል አይደለም ማለት ሲታገቱሳቸው ለማለት የፈለጉ ሲታገቱ ብሔራቸውን ታይቶ አይደለም ዝም ብሎ ራንደም ሊታገቱ ብሎ በሌላም ማሳሰብ ስታየው አጋቾቹ የተወሰኑ ብሔር ተማሪዎችን ለማጥቃት ያደረጉት ሳይሆን እንዲሁ ራንደም ሊና ያፈሱት የሚለውን ሽፋን ለመስጠትም ይመስላል።
ለአጋቾቹ ያንን ነው ማለት በዛ ሁኔታ ያገተውን አካል እንደዚህ አይነት ሽፋን እየሰጠህለት አይ አላማቸው እንደዚህ አይነት አይደለም ይያልክ ለሱ ድጋፍ መስጠት እኮ ነው። ይሄ ስማቸው እንዲያውም በመጥፎ አይነሳ እንደዚህ ነው ሐሳባቸው። ስለዚህ ያጋቾቹን ሐሳብ ከብሔር ጋር አታገናኙት ከተባለ አጋቾቹ ራሱ ምንም ባላሉበት ሁኔታ ጠቅላይ ሚኒስትሩ አጋቾቹን ከብሔር ጋር አታገናኙቸው ወይም ታጋቾቹ አንድ ብሔር ስለሆኑ ወይም የታገቱበት ቦታ አንድ ብሔር አንድ ክልል ስለሆነ በሚል ለነዛ የጥሩ ስም ግንባታ ይባላል። መልካም ስም የመስጠት ሂደት ነው እና በየትኛውም ጊዜ መቋረጥ የሌለበት ካምፔን ነው ብዬ አስባለሁ። እስቲ በዚህ ጉዳይ ላይ እስክንድር የምትለው ነገር መጨመር ካለ።
እኔ የምለው ነገር ቢኖር ያው ታጋቾቹ ተማሪዎቹ በምንም በምንም መንገድ መንግስት ያሉበትን ሁኔታ በአስቸኳይ ጊዜ አጣርቶ ማቅረብ የመንግስት ኃላፊነት ነው። ምክንያቱም እነዚህ ሲቪሊያን ናቸው፣ በዩኒቨርሲቲ ውስጥ የሚማሩ ናቸው፣ ከኢትዮጵያ ክልል ውጭ አይደሉም። እና ጠቅላይ ሚኒስትሩን ባለፈው እንደተናገሩት ከሆነ የግድ እንደ አልቃይዳ ወይም እንደ ሌሎች ኃይል የተደራጁ ሆነው ኃላፊነት መውሰድም አያስፈልግም። ቤተሰቦቻቸው እንዳጧቸው እንዳልመጡላቸው ይታወቃል። ዩኒቨርሲቲውም ከኛ ግቢ ወጥቷል አናውቅም ይላል። መረጃዎቹ ህዝብንም የሚያደናግሩ ናቸው። ስለዚህ አሁንም ቢሆን ብዙ ግፊት እየተደረገ ነው። ግን መንግስት አንዱ ተገኝቷል ብለው ተለቀዋል ብሎ ማለቱ አንዱቹ ተለቀዋል ብለት ሽፋን የመስጠት ነው። አሁን ቤንያምም እንዳለው የጉሩምን መጋራለሁ እና መንግስት ሌሎች ሰብአዊ ድርጅቶች እንኳን በፍለጋ ውስጥ ወይም እነዚህን ሲቪሊያን ተማሪዎች የጠፉበትን ሁኔታ ለማግኘት በሚደረገው ጥረት ውስጥ ሌሎች ኢንተርናሽናል ዓለም አቀፍ ተቋማትም ገብተው እነዚህን እንዳይታደጓቸው ከፍተኛ ተጽዕኖ አድርጓልና መንግስት ከመንግስት ክልል ውጪ ሆነ ከኢትዮጵያንም እየተቆጣጠረ ያለው መንግስት እነዚህን ሲቪሊያን እነዚህን ተማሪዎች አሁንም ቢሆን በአስቸኳይ ያሉበትን ሁኔታ ለቤተሰቦቻቸው ለመላ ኢትዮጵያ ህዝብ ማሳወቅ አለበት። ከፍተኛ ጭንቅ ላይ ናቸው እንደ ቤተሰብም እንደ ህዝብም። ይሄ ነው እኔ ማለት የምፈልገው። አመሰግናለሁ።
እኔ እዚህ ላይ አንድ ነገር መጨመር ፈልጋለሁ። ባለፈው ብያለሁ፣ አንድ ነገር እየተደጋገመ ሲደረግ ባህል ይሆናል። አሁን እዚህ አንድ ክልል ውስጥ የተወሰኑ የሌላ ክልል ተማሪዎች ወይም ተማሪዎች ታግተዋል። ይሄ ነገር ነገ ሌላኛው ክልል ውስጥ ሌላ ሰዎች ላይ መንግስት አንድ ነገር ህግና እርምጃ ወስዶ ካላስቆመው በየአካባቢው እንደዚህ አይነት ያሉ በተለይ በደቡብ አሜሪካ ከእጽ ዝውውር ጋር ተያይዞ እንደዚህ አይነት ነገሮች በየጊዜው ከመንግስት አቅም በላይ የሆኑ የተደራጁ የግሩፖች ተፈጥሯል። ኢትዮጵያ ውስጥም መንግስት ነገሩን ለማድበስበስ በመሞከር ቁጥር እያንዳንዱ ነገር ዛሬ ላይ ኢትዮጵያ ውስጥ ችግር የሆነው ነገር ምንድነው? መንግስት ለነገሩ የሚሰጠው ምላሽ በጣም የዘገየ ካልሆነ ደግሞ ምንም ምላሽ አለመስጠት አሁን ያለንበት ደረጃ ላይ አድርሶናል። ግለሰቦች ምን ያህል ፖሊሲዎችን እስከ ማስቀየር የደረሱ ሰዎች አሉ አይደል? በኢትዮጵያ ውስጥ የተለያዩ የትምህርት ውጤትን የምናምን ብዙ ነገሮች ብዙ እንዲቀየሩ ተጽዕኖ መፍጠር የሚችሉ ሰዎች እንዲፈጠሩ አደረገው ይሄው የመንግስት ሲስተም ነው። በጣም ስስና ደካማ ከመሆኑ የተነሳ በራስ መተማመኑ ዝቅተኛ ስለሆነ አሁንም ይሄ ነገር ዛሬ ምናልባት ምንም የማይመስላቸው ሰዎች አሉ። ምክንያቱም የነሱ ልጆች አይደሉም የታገቱባቸው ወይ የነሱ ዘመዶች አይደሉም ወይም ደግሞ
ሰውነታቸው አይታያቸው ሴት ሚካኤል ብሶች አሉ
ወራ በመሰፈር ይሄ ነገር እኮ የበቀል ስሜትም ይወልዳል ነገ እንደዚህ ተደረገብን ብሎ ያሰበው ያዶ ክልል ወይም ሌሎች ኃይሎች በተመሳሳይ ሁኔታ ቢፈጽሙ ምንድነው ሊሆን የሚችለው ይሄ ነገር ፍጻሜ ማግኘት አለበት ካለው ነገር መዘዙ
በጣም እንዳልኩ
በየአካባቢና ከባድ ነው የሚሆነው
በብሔራችን የተነሳ ሰዎች አሁን በፊት ላይ በብሔሩ የተነሳ አንድ ሰው ከአንድ ቦታ ተንከሳክሶ መስራት አይችልም ነበር ወይም ደግሞ እኩል ተጠቃሚ ሊሆን ይችላል ምናምን እንደለው ነገር አለ አሁን ግን ለመታገት በቃ ይሄ አሁን ባህል እንዳይሆን መንግስት በዚህ ከቀጠለ ልምድ ይሆንና ማንኛውም ሰው ተነስተው ማንንም ማገት ይችላል ከዛ በኋላ መደራደር ገንዘብ ስጡኝ ወይ ምናምን ማለት ይችላል ማለት ነው በቃ ለፍስፍስ መንግስት ይፈጠር ለዚህ ነው የሚሆነው እና ይሄን መጀመር ፈልጌ ነው አመሰግናለሁ
በጣም ጥሩ አድማጮች አሁን ወደ ብሩክ በረከት ጨዋታ እናልፍና ተመልሰን ደግሞ እንመጣለን ማለት ነው በቀጣ ወደ ብሩክ በረከት የሁድ ጨዋታ ፕሮግራም እናልፋለን
ሰላም ጤና ይስጥልኝ የተወደዳችሁ የኢትዮጵያ ድምጽ ሬዲዮ አድማጮች እንሆ በሰዓቱ የሁድ ጨዋታ ፕሮግራም ተጀምሯል የዛሬ ሁድ ጨዋታ ፕሮግራም ከቦቀት ፍዩም እንቅልፍና አድሜ ከሰኞ መጻፍ ላይ ተቀነጨበ አጭር መጣጥፍ ይዘንላችሁ ቀርበናል ከፕሮግራሞቻችን ጋር አብራችሁን ቆዩ አንድሮሜዳ ወደ መቃብር ቆረደች ከጥቂት ደቂቃዎች በኋላ የህይወት ታሪኳን ለማንበብ የተመረጠ ሰው ከፍ ወዳለ ቦታ ወጣ ምን አነበበ ቃል በቃል ለማስተዋወስ አልችልም በደፈናው አንድሮሜዳ በአዲስ አበባ እንደተወለደች ዘፋኝ እንደነበረችና ግጭት ስለደረሰባት ወይንም እንቅልፍ ተጫጭኗት መኪና አስተሽከረከረ በ27 አመቷ ከዚህ ዓለም በሞት እንደተለየች አንዳን ቀጥ አነበበ የእንሰሳ ማፊቴን በመዳፎቼ ቀብሬ አነባው የምባልም ዲየለኝ አጎቴ ዛሬ 2 አመት ግድም ሞቷል በጣር ላይ ያለ በጣም ያስጨነቀኝ ሐሳብ ሲሞት እንባ ከየት አመጣለሁ የሚል ነው የሰፈራችን ሰዎች የዘመድን ፍቅር የሚለቁት በልጅ እንባ ብዛት መሆኑን አውቃለሁ ደግነቱ የፈራውት አልደረሰ በቀብሩ ሰዓት ካፍ ያወረደ ፍቴ ረጠበ የፍቴ ርጥበት ከሰማይን ጣቀቅንድቤ እርግጠኛ የሆነ ሰው አልነበረ አሁን ግን ያለ ልማዴ ፍቴን በመዳፎች ይቀብር ያለቀስኩት አንድሮሜዳ ስለሞተች አይደለም የ27 አመት ህይወቷ በአንድ ሽራፍ ያንቀጽ ሲደመደም ስለሰማው ይህን የጻፍኩት ከዚህ በመነሳት ይመስለኛል አንድሮሜዳን አፈቅራት ነበር ፍቅሬ አዘን ካንድ አንቀጥ የማይበልጥ የህይወት ታሪክ ካላት ሴት ጋር ነው ብሎ መቀበል ግን ከበደኝ የተሸበበ ታሪኳ ማራኪ ቀለም እንዳለው ጃንጥላ ካልተዘረጋ እንደማያመር ገባኝ ገድሏን ካንድ አንቀጥ ወደ ብዙ ገጾች ላሳድገው ተነሳው ሁላችንም በመንወዳቸው ሰዎች ክብደት ልክ እንመዘናለን የምንወዳቸው ሰዎች ታሪክ በአንድ አንቀጽ ሲሰፍር ስንሰማ ይህ ስፍር የኛ መሆኑን እንረዳለን ይሄኔ ሆድብሶን ፊታችንን በመዳፋችን ቀብረን እናለቅሳለን አንድሮሜዳ ተቀበረች 3 ሳምንት ሆናት እጣጣለሁ ከትላንት የተሻለ ስካር ፍለጋ ከቡና ቤት ወደ ቡና ቤት እዘላለሁ ትላንት ምሽት ጠጥቼ አረግ በለበሰ የግንባ ጥርስር በረጅሙ ሸና በዚህ ድሜ አጥርዝር ስትሸና ትንሽ አጣፍር የሚል ከራራ ድምጽ ከጨለማው መሃል ተወረወረብኝ አጥሩ ስር መሽናቴ የጠቀመ ከልደት ቀን በፊት እድሜን የሚያሳስብ ሰው ላከብ አንድ ኢትዮጵያዊ ሊኖርበት ከተፈቀደለት አማካኝ እድሜ ክልል ላይ የደረስኩ ይመስለኛል የኔ ያህል ዘመን ኖሬ የኔ ያህል ዘመን ጥሬ ቤቴን ኪሴን ልቤን ስፈትሽ ነበር የሚል ቃል በስተቀር ምንም ጥሪት እንደሌለኝ አወቅኩ ነበር የሚለው ቃል የተረፈው ሰው ከተራኪ በቀር ምንም ሊሆን አይችልም የታሪክ የሚከናወነው በአዲስ አበባ ውስጥ ስለሆነ የመኪና አደጋ ጭብጥ ቢኖረው አይገርም። አዲስ አበባ ውስጥ የመኪና አደጋ ያልታየበት ዘመን ካለ ከሚኒሊክ በፊት የነበረው ጊዜ ነው። ምክንያቱም ያን ጊዜ መኪና ወደ አገሪቱ ገና አልገባም። አያላን አገሮች በአፍሪካ የሚያቀብሉትን የጦር መሳሪያ ቁጥር ይቀንሱ፣ በተለይ ታክሲንና ታንክ። ባለፈው በመዲናይቱ በተካሄደው የመንግስት ተቋሚዎች አመጽ ምክንያት ታክሲዎች 3 ቀን ስራ አቆሙ። አዲስ አበባ 3 ቀን ሙሉ ከትራፊክ አደጋ ተገላገለች። ከለማኝ ቡትቷም ገላ የተረፈው የሸገር አስፋልት ላይ እንደ ጠጠር የተበታተነ የመስታወት ስብርባሪ እዚህም እዚያም ይታያል። አዲስ አበባ ውስጥ በሰላምም ሆነ በቀውጢ ቀን የሚያከብር ስራ ካለ መስታወት ጠጋኝነት ነው። አንድሮሜዳ በመኪና ወደ ቤት እየሸኘች ነበር። ትዝታ ኋላ ወንበሮች ባንዱ ተቀምጫለሁ። ትንሽ ከሄድም በኋላ መኪናዋ ዝግዝግ ወዝወዝ ስትጀምር አንድሮሜዳ ብዬ መጮ ከጥቂት ሰዓታት በኋላ ሆስፒታል አልጋ ላይ ተገኘ። ለምን ታረፈ? ከሆስፒታል ከወጣ በኋላ እንኳን ይህን ጥያቄ እንደዛርስ ሰፍሮብኝ ነበር። መጪው ጊዜ እንደታከምኩበት ሆስፒታል ግድግዳ አንዳች ማራኪ ምስል ያልተፈቀለበት ሆኖ ታየ። የአንድሮሜዳ መኪና ተጠራማምሶ ከቆመበት ቦታ የሚቀጥል የእድሜ ጎዳና ልታያል። ራሴን እንደምገድል በጣም እርግጠኛ ነኝ። ከዚያ በፊት ግን አንድ የመጨረሻ ነገር ማድረግ ነበረብኝ። የአንድሮሜዳን ታሪክ ከአንድ አንቀጽ ወደ ብዙ ገጾች ማስረዘም ነበረብኝ። ለመሆኑ የመተረክ ስጦታ አለ? እኔ እንጃ። እርግጠኛ ለመሆን ሞክሬ ማየት ፈልኩ። ባልቋጠርኳቸው ያበሻ ለሊቶች ውስጥ ሁለት አጫጭር ታሪኮች ተረከቡ። የመጀመሪያውን ማየትና መጋረድ የሚል ርዕስ ሰጠሁት። ቀጣዩን መቅረብና መራቅ ብዬ ሰየምኩት። እኚህን ታሪኮች ለራሴ ሳነባቸው ደስ አለኝ። እንዲህ ያለ ያተራረክ መልአክ አለኝ፣ የአንድሮሜዳን ታሪክ መጻፍ እችላለሁ አልኩኝ። ጽፌስ ጨርስ ምን ይቀራኛል? ራሴን ማጥፋት። መተረክ ችሎታዬ በመተማመን ሲጀምር ራሴን ለማጥፋት ያለኝን ድፍረት መጠራጠር ጀመርኩ። ምን ነካኝ? ከመኪና አደጋ ከተረፍኩ በኋላ የድሮ አይደለሁም። ከሆስፒታል አልጋ ላይ የተነሳሁት እንደ ሄርሞይፍሩድ ወኛ ነው። ከፊል ገላይ ንጉስ ሻሪያር ነው፣ ከፊሉ ሻርዛድ። ለማንኛውም አሁን ስለ አንድሮሜዳ አልተርክ። አንድ ቀን እሷ በደረቷ ፍራሽ ላይ ተኝታ እኔ ከፊት ለፊቷ አግሮቼን ፒራሚደኛ አመሳቅዬ አጠገቧ ተቀምጬ ስለ ዘፈን እናወራለን። የኛ ሰው መስማት እንጂ ማዳመጥ ገና አልጀመረም። ስለዚህ ነው ዘፈኔን ማጣጣም ያቃተው አለች። የኛ ሰው ያለችው የዘፈን ክር መግዛት የማይችለውን የአዲስ አበባ ነዋሪ። እስከዚህ ድረስ በራሷ እንደምትመካ ያደረጋት አባቷ ይመስለኛል። በልጅነቷ አስተንጎራጉር ሰማትና በምድር ላይ እንዳንቺ ያለ ያማረ ድምጽ ተሰምቶ አይታወቅም አላት። በምድር ላይ ያሉትን ድምጾች ሁሉ ሰምቶ የሚያውቅ ይመስል በአባቷ ትምክህት ምክንያት አማልክት ተቆጡ መሰል ተከታታይ ቅጣት ላከባት። በሁለት ዓመታት ውስጥ ሁለት አልበሞችና አከታትላ አሳትማለች። ግን አንድም በወቁ ሳይደመጥለት ቀረ። ተስፋ አልቆረጠች፣ ቀኗን ጠበቀች። አባቴ ጉረኛ አልነበረም አለች በሌላ ቀን፣ ግን ደግሞ ትሁትም አይደል። ለዚህ መስለኛል በጣም የምወደው አንገቴን እንዳልደፋ ያስተማረኝ እሱ። ሰው እጅግ ትሁት የሚሆነው በሬ የሚያቀረቅረው ሊወጋ ሲያስብ ነው ይል ነበር። የትህትናም ሆነ የጉራ ዓላማ አንድ እንደሚያመሳስላቸው ነገርኳል። የሁለቱም ዓላማ የበላይነት ነው። ልዩነቱ ጉረኛው የበላይነትን ተንጠራርቶ ይሸመጥጣታል፣ ትሁቱ አጎንብሶ ይለቅማታል። የተገናኘው ሷስተኛ አልበማን ለመስራት የዝግጅት ላይ ያለች እኔ በአዲስ አበባ አመት ምክንያት የጋዜጠኝነት ስራዬን ስላጣሁ ምንም ይሁን ምን ስራ በመፈልግበት ወቅት ግጥም የጀመርኩት በልጅነቴ ነው። በልጅነቴ ከቁርባን መልስ እስከ አፍንጫ የተከናነበት ወደ ቤቴ ስንደረደር የወዲያ ማዶ ሰፈር ልጆች ድንገት እንደጉም ከበቡ። ከቁርባን የተረፈ መክፈልት ሊጠይቁኝ ነው ብዬ ሳስብ እንካሰላንቲያ አልገጠምከን አሉ። እንካሰላንቲያ አለኝ ቤት የሚመታ ስድብ እንደ አቡነ ዘሰማያት በቃሉ ሲያጠና የሚውል ድምፅ አፈላላለች። ጨጨብ እየለቀር ፈልጌ ነበር ግን በእኔ መሰደብ ለመዝናናት የጎመዡ ጓደኞቹ ጨጨበል ሲጦሚው አለ ወዴ ላይ እንደሚረግጡኝ ስላወቅ በምንት ያልኩት ናምበጣ ምን አለ ባምበጣ ካልኩ በኋላ በጣ የሚጠናቀቅ ስድብ ምን ሊሆን እንደሚችል በሐሳቤ ስመረምር አይን አውጣ ፈንጣጣ የሚሉ ስለመጡልኝ ለኚህ ስድቦች ጫንቃዬን አሰናድጄ ስጠብቅ ድምፅ ሰላላው ልጅ ያልጠበቅኩትን ግዙፍ የብልግና ስድብ አወረደብኝ። መጋኛ እንደመጣው ሰው ሁለመናዬ ተጓዟረ። ወጫጭ ጓደኞቹ እንደ ደጋን እየተቀለበሱ ሳቁብኝ። ቤቴ ገብቼ እናቴ የነገረችኝን የሰማዕቱ እስጢፋኖስን ታሪክ በማሰብ ልጽናና ሞከርኩ። ገና አይሁድ በሰማዕቱ ላይ ካዘኑበት ኮረት ይልቅ የዚያ ማዶ ሰፈር ልጆች ስድብ የሚያመኑ አገኙት። የሰማዕቱን ገደል ትቼ ቤቴ የሚመታ ስድብ ሳሰላስ አደረ። አነጋግ ላይ ብድሬን ለመመለስ ወዲያ ማዶ ሰፈር ሄድኩ። ባውቃት ሲዩም እንቅልፍና እድሜ
ጎደም በርተምርቲፈስ አይ ሃ ትምብር በፍሽኔ አልደናገ
ነገ ነው ያው ነው ያው ነው ያው
አድማጮች ፕሮግራማችን እንደቀጠለ ይገኛል። ወደ ዜና ለመሄድ አንስ 15 ደቂቃዎች ያልቀራሉ። አንዳንድ ነጥቦችን አሁንም ቅድም ያላነሳናቸው ነጥቦች የተወሰኑ ነጥቦችን እናያለን። ቢኒያም ባሳለፍነው ሳምንት ከነበሩት ነገሮች አሳዛኝ የነበረው ያው ብዙ ኢትዮጵያውያንን ያሳዘነው ክስተት እዚህ አዲስ አበባ ከእምነት ተቋማት ማፍረስ ጋር ተያያዘ የመንግስቱ የጸጥታ ኃይሎች ወሰዱት እርምጃ ነው። እንግዲህ መነሻው በሰፊው የተገለጸበት ጉዳይ አለ። 22 ወይም 24 አካባቢ አዲስ አበባ ለረጅም ዓመታት ቦታው ክፍት ሆኖ የቆየ አንድ ቦታን የሃይማኖት ሰዎች እዛ ቦታ ቤተክርስቲያን ይሰራ ጸላት ለማምጣት ቦታውን አጥረው ተለያዩ ሃይማኖታዊ አገልግሎት እየሰጠ በጎን ደግሞ ከቤተክነትና ከመንግስት ጋር ቦታው እንዲጸድቅና ታቦት እንዲመጣና እዛ ቦታ ለቤተክርስቲያን እንዲሰራ የሚደረጉ ፕሮሰሶችና ውይይቶች እየቀጠሉ ባሉበት አካሄድ ባልታሰበና ባልተጠበቀ ሁኔታ በቀደም ከሌሊቱ 7 ሰዓት ላይ በልዩ ኃይሎች የተወሰደው እርምጃ ያንን ተከትሎም ሁለቱ ወዲያው ዛው በቦታው ህይወታቸው እንዲያልፈውናል ተገለዋል። አንዱ በህክምና የተደረገለት መገደሉ ብዙዎችን አስቆጥቷል። በተለይ የኦርቶዶክስ እምነት አማኞች ቁጣቸው በተለያየ መንገድ ሲገልጡ ሰንብተዋል። የሚገርመውና ዜናውን ትንሽ እንትን የሚለው የአዲስ አበባ መስተዳድር ራሱ ከንቲባ ጽፈት ቤት ወይም አሁን ያሉት ከንቲባ ከሳቸው ቅና ውጪ እንደሆነና በጉዳዩ ላይ ተሳታፊ የሆኑ ሰዎች ለፍርድ የሚቀርቡበት ሁኔታ አለ ብለው ተነገሩበት ሁኔታ አለ። ምክንያቱም አዲስ አበባ መስተዳድር የጸጥታ ኃይሉን የሚያዘው የሳቸው ወይም በመስተዳድሩ ስር መሆኑ ይታወቃል። ይሄ እርምጃ ሲወሰድ እኛ እናውቅም የሚል አይነት አንድምታ ያለው ንግግር መናገራቸው ብዙዎችንም በድጋሚ ያስገረመው ሁኔታ ነው ያለው። ይሁንና የዛ አካባቢ የቦሌ ክፍለ ከተማ ኃላፊው ሰውዬ ምንም ቀለል ባለ ሁኔታ ህግ እንዲከበር ነው ያደረግነው የሚልም መረጃ ሰጥቷል። ይሄ ብዙዎቹን ያሳዘነና እንግዲህ በዚህ በቤተክርስቲያናት ለሚወሰዱት እርምጃዎች ቀደም ባለው ጊዜ ከአዲስ አበባ ውጪ በብዙ ኪሎ ሜትር የራቁ ነበሩ። አሁን መሀል ከተማ ድረስ መምጣቱን ብዙዎቹ በስጋት እያዩት ነው።
አዎ እንዳልከው ነው። ምናልባት የነሱ ምላሽ እንዳለ ሆኖ ቀደም እንዳልኩ የመንግስት ደካማ መሆን እርምጃ የሚወስዱ አካላቶችን ራሱ አላቀም እስከማለት ድረስ ደርሳል። ማን እርምጃ እንደወሰደ ገና እናጣራለን። እንዳልከው ደግሞ ቦሌ ክፍለ ከተማ ምንም ታምር የለውም። በመሽት ሌላም ጊዜ ኦፕሬሽን አካሄዳለን ምንም ችግር
ብዙ ሰው እንዳይሞት ብለን ነው እንደውም በሌሊት ያደረግነው ብዙ ኮንፍሮንቴሽኖችን ለመቀነስ ነው ያለው። እንደውም
እንደዚህ አይነት ራሽናል ኢራሽናል የሆነ አስተያየት ነው የሰጠው። ግን ግጭት ይነሳል በተለያየ አካባቢ የተለያየ ትረስት ያላቸው ሰዎች በቤተሰብ ውስጥም ግጭት ይነሳል። ዋናው ግጭቱ እንዴት እንፍታው የሚለው መንገድ ነው። ሁልጊዜ ኤክሰሲቭ ፓወር ምንድን ነው አላስፈላጊ ኃይል ኢቭን ኃይል የሚያስፈልግበት ቦታም አይደለም። አላስፈላጊ ኃይል የምትጠቀመው በቀን ተደራጅተው ሰላማዊ ሰልፍ የሚሆን ሌላ አይነት አላማ ይዘው የተወጡ ሰዎች ላይ ኃይል ልትጠቀም ይችላል። እሱ ማስለቃሽ ጭስ ወይም ውሃ ወይ አለፈ ካለ ምንድን ነው ረበር ቡሌት ምናምን ነው። ግን በምሽት ሄደ ሰዎቹም መሳሪያ አልታጠቁ ናቸው። ቤተክርስቲያን ውስጥ የሚገኙ ሰዎች ናቸው። ከኦፕሬሽን ከፈጸምኩ በኋላ ጧት ደግሞ ጥቁር ለብሰ ምንም አላቀም የሚልና ይሄ ደግሞ እርግጠኛው ነኝ የምናገረው አንደኛው አላማቸው ተመሳሳይ ነው። ሰው ሌላው የኢትዮጵያ ኦርቶዶክስ ቤተክርስቲያን ለማፍረስ በዛው የኢትዮጵያዊነትን ለማዳከም ምክንያቱም የኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ መዋቅር ውስጥ ያለው በብዛት አማራ ነውና የዛ የገዥነት ሜንታሊቲ የተቀመጠው እዛ ነው ብሎ ስለሚያስቡ ያንን በማዳከም ስነልቦናን በማዳከም ያንን ቤተክርስቲያን በተለያዩ መልኩ የተሞከረ ነው። ሮሚያ ሲኖዶስ የሚል ሙከራ አለ። እንደውም በተለያዩ ዓለም አቀፍ አሜሪካ ሲያትል ሄዶ ከዛ ለጥያ ላይ ሚዛኛው ነጻ ብራቅ ነው። ግን አሁንም ምለ ነገ ይሄ ነገር ደግሞ በሌላ ሃይማኖት ላይ ከሰታል ምናልባት ኦርቶዶክስ ላይ ወራታ ይሆናል። ነገር ግን በሃይማኖቱ ላይ እንኳን ባይከሰት በሌሎች ግለሰቦች ላይ ባላቸው ሃይማኖት አቋም ብቻ እንግዲህ ህገወጥ ቦታ በሚል ሰበብ ህገወጥ ቦታ ላይ ሰዎችን ሌሎች ሰዎች ደግሞ ትሪት የሚደረጉበት ህገወጥ በሆነ መንገድ ቦታ እየተሰጣቸው ነው። አሁን እነዚህ ህገወጥ ቦታ
ተነሱ እየተባለ ነው
ተሰርቶ ያለቀ ስንት አመት ዳሃዎች ቆጠበው የኖሩት ምንድነው እሱ የተሰራው ኮንዶሚኒየም የሚባለው አስር አመት የለፉበትን ሳያገኙ ገንዘባቸውንም ከፍለው ቤታቸውን አታገኙም የተባለበትና ማኔጅ የተደረገበት መንገድ አይተናል። ይሄ ነገር ቤተክርስቲያን ነው ሌሊት ሲሄዱ ዘከባብ የነበሩት ምዕመናን ምንድነው ጸሎት ላይ የነበሩ ናቸው አውቶማቲክ ነው ጥይታውሽ ነው የተከፈተው።
እዚህ ላይ እኔ ማለት መፈለው በመጀመሪያ ለሞቱት ወጣቶች የቀበሌም 22 24 ወጣቶችና አሁንም ሆስፒታል ገብቶ በህክምና ላይ ሆኖ ህይወቱ ላለፈው አክላታቸው ለጎደለው ቤተሰቦቻቸውን መጽናናት እንዲሰጣቸው በማለት እግዚአብሔር ጽናቱን እንዲሰጣቸው መልእክታችንን በማስተላለፍ ከዛም በመቀጠል ድርጊቱ አንደኛ የተከናወነው ለሊት ነው በ7 ሰዓት ላይ ነው። ሁለተኛ እንደዚህ አይነት ተቋማትና የሃይማኖት ድርጅቶችን በተመለከተ በአዲስ አበባ ከተባለ የሚደረገው ማናቸው እርምጃ ፌደራል ፖሊስም ሆነ ከንቲባው ሳውቁት ድርጊቶቹ የሚካሄዱ አይመስለኝም። ሶስተኛ ይህ ትልቅ አስተማሪ ነው ህዝቡ ለሚቀጥለው አንድነቱን በአንድነት ሆኖ እንደዚህ አይነት ህገወጥ እርምጃዎችን መንግስትን እንዴት አድርጎ ተደራጅቶ መከላከል እንደሚችል ማስተማሪ ነውና የተደረገው ድርጊት በጣም አሳዛኝ ህገወጥ። ከዚህ በፊት ደግሞ ወደ 11 አመት የሆነው ጥያቄ እንዳለው ህጋዊ ጥያቄ ሂደት ላይ እንደሆነም የሚታወቅ ነው። በሌላ ማቅጣጫ ከሃይማኖት አባቶች ጋር ተነጋግሮ መፍታት የሚቻል ነው። የሰው ህይወት በእንደዚህ አይነት ነገር ማለፍ የለበትም እና እኔ እንደምታየኝ አሁንም በመንግስት ተቋማት ውስጥ አንደኛው ወይ የለውጡ ተቋም የሚሆኑ ወይም ሌላ አንጃዎች ማለትም ጽንፈኞች ይህንን ከመንግስት ተቋም ጋር በመሆን የፈጸሙት መስሎ ይታየኛል። አመሰግናለሁ።
እኔ እዚህ ላይ ጉድረሰብ ከመውቱት ልጆች በላይ መግለጫው ላይ መንግስት ያሳሰበው ስሙ መጥፋቱ ነው። የመንግስትን ስም ለማጥፋት የሚሰሩ ኃይሎች በሚል ነው ወዲያው ሁሉንም ነገር የመንግስት ስም እንዳይጠፋ የሚል ነው የሚያሳስባቸው።
አስተጣቂ አስተማሪ ክፍለ ከተማ ይሁን የከተማ ፖሊስም ይሁን አሁን እርምጃ ወሰዱት የፌደራልና የኦሮሚያ ልዩ ኃይሎች ናቸው ይላል። ኤግዛክትሊ እነዚህ ናቸው እንኳን ብሎ ለመግለጽ አልፈለጉም። ሰባ ከዛ ጋር ግንኙነት ያላቸው ሰዎች ተይዘዋል ተባለ እና ማናቸው የተያዘ የሚታይ ነገር የለም። እና በጣም ነው ለሰሚው ግራ ነው። አሁን ውጭ ሀገር ሰው ቢሰማ የከተማው መስተዳድር ራሱ ለተገደለው በግድያው ላይ ማን እንደገደለ አያውቅም ቢባል ምን አይነት ቀልድ ነው የሚቀልዱት ነው የሚባለው። እና ይሄ በጣም
ምንም እኮ ኃላፊነት ቁጥጥር ስር እናውላለን ማለት በጣም ይሄ እኮ ኢዚ የሆነ 1+1 የሆነ አይነት ነገር ነው። ምክንያቱም ማን ነው እዛ ቦታ ላይ በዛ ምሽት የተመደቡት ለማናቸው ማን ነው የመደባቸው ሄዶ ሹት ያደረጉት ግለሰቦችም ይታወቃሉ። ሁሉ ምንም አጣራት እኮ የሚያስፈልገው ነገር አለ
ምንም ይጣራ ነገር አለ። የዛን ኦፕሬሽን የመረቱን በሙሉ ለጊዜያዊነት ይዘ ማስቀመጥ ከዛ አጣርተ ማቅረብ ነው ፍላጎቱ ካለ ጀስት አሁን ምንድነው
የተደረገው
ያርበሰበሰ የመቀባባትም
ነገር አሁን ለምሳሌ ለሴቶች ጉዳይ
ግን ነገሩ ምንድነው ግን ይሄ ነገር ቢሆንም ትክክለኛ የህግ የበላይነት በሚኖርበት ሰዓት ወደፊት ምናልባት ትክክለኛ ምርጫ ተደርጎ ትክክለኛ እውነተኛ መንግስትና ገለልተኛ ሆነ ለማንም ነው ግን መንግስት በሚኖርበት ሰዓት ማንንም ከመጠየቅ ላይመልጥ ይችላል። አላውቅም ብሎ እኔ አይደለም ብሎ መረጃ የለኝም ብሎ ማድባብስ ተገቢም አይመስለኝም። ምክንያቱም አንደኛ የገበበበት ሰዓትም ትክክል አይደለም እንደተባለው ሰዓቱ በሌሊት ነው። ያልታጠቀ ኃይል ላይ ንጹሃን ሰዎች ላይ መሳሪያ ይዞ መገዳደር ራሱ መተኩስና መግደል ተገቢም አይደለምና ምናልባት አላውቅም ብሎ ወይም ነገሮቹ ማደባበስ በመንግስት በኩል የተሰጠው ነገር ትክክልም አይደለም። ወደፊት ምናልባት ፍትሃዊው ነገር እውነተኛው ነው መንግስት በሚመጣበት ሰዓት ላይ ፍትህ ወይም ፍርድ ሊመጣ ይችላል።
ትክክል እንደዛ አይነት ነገሮች አሉ። እንግዲህ እናያለን። እንግዲህ በየጊዜው ብዙ ነገሮች ሲባሉ ለፍርድ ይቀርባሉ ይያዛሉ ለፍርድ ይቀርባሉ ይባላል። አንዳቸውም ለዛ ነገር ሲቀርቡ ያየነው ነገር የለም ማለት ነው።
በአጠቃላይ ያው የአዲስ አበባ ህዝብም አሁንም በበለጠ ተደራጅቶ ራሱ ከእንደዚህ አይነት ህገወጥ ሆኖ መንግስት ኃይል ሆኖ ራሱን ጥቃት ውስጥ እና ይሄ ሰውም ሰላማዊ ህይወት እንዳልፍ ተደራጅቶ ራሱን መከላከል አለበት። በተደራጀ ሁኔታ እንደምናየውም ከዚህ ቀደም 40 60 ኮንዶሚኒየም ቤቶች ላይ ወደ 35000 ህዝብ ነው በጣውሩ ላይ ያለው። ግን ያልተደራጁ 1000 የማይሞሉ ሰዎች ገጀራ በመያዝና በጉልበት የማግኘት እድል አግኝተዋል። 35000 ያህል የአዲስ አበባ ነዋሪ ህዝብ ባለመደራጀቱ ምንም ነገር ሊያመጣ አልቻለም። እንደዛ ሲደረግ አሁንም ይሄኛው ነገር ህዝቡ ራሱን ለመከላከል የልጆቹን ሰላማዊ ኑሮ ለመጠበቅ ህዝቡ የአዲስ አበባ ህዝብ ከመንግስቱም የበለጠ ተደራጅቶ ሰላሙን ማስከበር አለበት። መንግስት ምንም ሊያስከብርለት እንዳልቻለ ነው የሚያሳየው። እና ህዝቡ የበለጠ መደራጀት አለበት የሚል ሐሳብ አለ።
በጣም ጥሩ አድማጮች፣ እንግዲህ ሙዚቃን ሰማና ወደ ዜናው ምናልፍበት ሰዓት ላይ ደርሰናል። ከዛ በተረፈም ከዜናውም ተከትሎም ቃለ ምልልስ ይኖርናል ከአቶ የሸዋስ አሰፋ የኢትዮጵያ ዜጎች ለማህበራዊ ፍትህ ታታብኛ ማለት ነው መሪ ናቸው፣ ሊቀመንበር ናቸው። እሳቸው ጋር ኢንተርቪው ይኖራል፣ እንድትከታተሉ እንጋብዛለን። ፈዳቸው አድማጮች ከረፋዱ 11 ሰዓት ሆኗል። አጠር ያለ ኢትዮጵያ ድምጽ ሬዲዮ ዜና ቀጥሎ ይሰማል። የኤርትራ ሉዓላዊ መሬት ያልተመለሰው በህወሓትም ቢታ ነው ሲሉ ፕሬዝዳንት ኢሳያስ አፈወርቅ ተናግረዋል። ፕሬዝዳንቱ ለሀገሪቱ ቴሌቪዥን በሰጡት መግለጫ እንዳሉት ከሁለት አስርት ዓመታት በላይ ለሁለቱ ሀገራት ግንኙነት መበላሸት ምክንያት ስለሆነው የድንበር ጥያቄ አንስተው በተለይ በባድመ ጉዳይ ስምምነቱ እንዳይፈጸም ህወሓት እንቅፋት መሆኑን ጠቅሰዋል። በወረራ የተያዘው የኤርትራ ሉዓላዊ መሬት ያልተመለሰው ህወሓትን ቢበማለቱ ነው ብለዋል ፕሬዝዳንት ኢሳያስ። ከሁለት አስርት ዓመታት በኋላ የተደረገው የኢትዮጵያና የኤርትራ የሰላም ስምምነት እልባት ይሰጣል የተባለውን የድንበር ጉዳይ በማስመልከት ፕሬዝዳንት ኢሳያስ ሰሞኑን ከኤርትራ ቴሌቪዥን ጋር በነበራቸው ቆይታ ህወሓት በድንበሩ ጉዳይ የወሰደውን አቋም ተችተዋል። ጠቅላይ ሚኒስትር አብይ የተናገሩት የስምምነት ሐሳብ ሳይተገበር የባድመ የድንበር ሁኔታ እንደምናየው ድሮ ከነበረበት ደረጃም በላይ የከፋ ሁኔታ ነው ያለው ብለዋል። ህጋዊ ውሳኔ ተሰጥቷል። በዚሁ መሰረት ውሳኔው ተከብሮ የተወረረው ሉዓላዊ መሬት ወደ ኤርትራ መካለል ነበረበት፣ አሁን ግን አልተቻለም ብለዋል። ለምን አልተመለሰም ያን እንደሆነ የከሰረው ስብስብ ህውሃት የድንበርን ጉዳይ በአንድ በኩል እንደማስፈራሪያና በሌላ በኩል ደግሞ እንደማቋመሪያ ስለያዘው በአንድ አመታኩል ጊዜ ውስጥ በባድመ ጉዳይ ምን ሰራን ካልን ዝርዝር ጉዳይ ውስጥ ሳንገባ ባጭሩ የከፋ ደረጃ ላይ ደርሷል ብለዋል ፕሬዝዳንት ሳያስ። ባሁን ወቅትም ለጦርነቱ መነሻ በነበረችው ባድመ መሬት እየተሸነሸነ እየታደለ ነው ያሉት ፕሬዝዳንቱ ይህ ደግሞ የድንበሩን ጉዳይ ለባት ላለመስጠት ያለመ መሆኑን ገልጸዋል። ለኤርትራ በተወሰነ መሬት ላይ መሬት ለማን እየታደለ እንደሆነ መረጃ አለን ብለዋል ፕሬዝዳንቱ። ህወሓት በበኩሉ ባልጀርሱ ስምምነት መሰረት የተወሰነውን የድንበር ጉዳይ ጠቅላይ ሚኒስትር አብይ አህመድ እንደሚቀበሉ ማሳወቃቸውን ተከትሎ ውሳኔውን በተመለከተ ግልጽ ምላሽ አልሰጠም። ይሁን እንጂ ጠቅላይ ሚኒስትሩ ውሳኔውን እንደሚቀበሉ ካሳወቁ ከአንድ አመት በኋላ የድንበሩን ጉዳይ ለመፍታት የተሰራ የሚታይ ነገር የለም። ለኤርትራ የተወሰነው የባድመ መሬት አሁንም በኢትዮጵያ እጅ እንደሚገኝ ታወቃል። ከኢትዮጵያ ጋር ያላቸውን ግንኙነት አስመልክተው ፕሬዝዳንት ሳያስ በባድመ ድንበር ብቻ ሳንታጠር በኢትዮጵያ የመጣው ለውጥ በሁሉም አቅማችን እንደግፋለንም ብለዋል። ሰላም ሰርታ የምታመጣው እንጂ እንደ ደመና ከሰማይ የሚወርድ አይደለም ያሉት ፕሬዝዳንቱ ከኢትዮጵያ ጋር የጀመሩት የሰላም ትብብርም አቀጣናክረው እንደሚቀጥሉ ገልጸዋል። አሁን ኢትዮጵያ ውስጥ የተፈጠረው ስምምነት ከፍተኛ ስራ የሚጠይቅ መሆኑን በመጠቆም ኢትዮጵያ ውስጥ በሚደረገው ማንኛውም ፖለቲካዊ ለውጥም ኤርትራን እንደ ጎረቤት ሳይሆን ራሷን በቀጥታ ስለሚጎዳት እጃችንን አጣምረን ቆጭ አንልም ብለዋል ፕሬዝዳንቱ። በኢትዮጵያና በኤርትራ መካከል ለሶስት ውልድ የተደረገው ጦርነት ትርጉም አልባ ነበር በማለት በጦርነቱም የውጭ ኃይሎች ጉዳዩን ስለአወሳሰቡት የመጣጣጣ እንደነበር ገልጸዋል። ፕሬዝዳንቱ በሰጡት ሰፊ ማብራሪያ የኢትዮጵያን ጉዳይ በስፋት ማንሳታቸው ሲገለጽ የደቡብ ሱዳንን ጉዳይም በሰፊው አንስተዋል። ይሁንና በኤርትራ ውስጣዊ ጉዳይ ብዙም ነገር አለማለታቸው ተዘግቧል። ባልተፈቀደ አግባብ የኢትዮጵያን ፓስፖርት በእጃቸው ያስገቡ 29 የውጭ ሀገር ዜጎች ፓስፖርቶች እንደተሰረዘ የኢሚግሬሽን ኃላፊዎች ማስታወቃቸውን ሸገር ዘግቧል። ፓስፖርት በገንዘብ የገዙ 3 የውጭ ሀገር ዜጎች ከሀገር ተባረዋል። ሌላኛው ደግሞ ሊወጣ ሲል ታስሯል። ፓስፖርት በህገወጥ መንገድ በመስጠት የተጠረጠረ የተቋሙ ሰራተኛ መታሰሩ ተዘግቧል። የአዲስ አበባ ከተማ አስተዳደር ምክትል ከንቲባ ታከለ ኡማ ባለፈው አመት የካቲት ወር መገበደጃ ላይ ለባለድለኞች እጣ ከወጣባቸው 32653 13ኛው ዙር የ28 የጋራ መኖሪያ ቤት ኮንዶሚኒየሞች ለባለድለኞች ምንም የማስተላለፍ ስራ ሳይሰራ አብዛኞቹ የማስተላለፍ ስራ ተጀምሯል፣ ርክክብም እየተፈጸመባቸው ነው ብለው መናገራቸው ከፍተኛ መደናገርና ቅሬታ በብዙዎች ዘንድ መፍጠሩ ተዘግቧል። የሳምንቱ አጠር ያሉ አበይት ዜናዎች እንደዚህ ነበሩ። መልካም ቆይታ ከቀሪ ፕሮግራሞች ጋር። አድማጮቻችን እንግዲህ በማስከተል ወደ ቃለ ምልልስ ፕሮግራም እናልፋለን። አህመድ ከአቶ ያሽዋ ሳፋ ጋር ወደሚያርገው ቆይታ በዚሁ እናልፋለን።
አቶ የሽዋስ አሳፋ ይባላሉ። የኢዜማ የፓርቲው መሪ ናቸው። ሰሞኑን ለአጭር ጊዜ ወደ ስካንዲኔቪያ መጥተው እዚህ ስዊድን አግኝተናቸው ከሳቸው ጋር ውይይት አድርገናል። እሳቸው እስቲ በመጀመሪያ አጠር ባለ ሁኔታ ላስተዋውቃችሁ። ጤና ይስጥልኝ አቶ ኢሽዋስ።
ጤና ይስጥልኝ።
እንኳን ደህና መጡ። ከዚህ በፊት በዚህ ሬዲዮ አጠር ያለ ውይይት ያደረግን ይመስለኛል። ቆይቷል። ተሳስቻለሁ?
ትክክል ነው። ኢትዮጵያ ሆኜ በስልክ
ተገናኘን። ዛሬ እንግዲህ እዚሁ ተገናኝተናል በአካልና ሰፋ ያለ ውይይት እንደምናደርግ ባለሙሉ ተስፋ ነኝ። በድጋሚ እጅግ በጣም አመሰግናለሁ እዚህ ከኛ ጋር ተገኝተው ስለ ኢዘማም ሆነ ስለ ኢትዮጵያ አጠቃላይ ሁኔታ እንዲያስረዱ በተየቅነት መሰረት ሊያስረዱ ስለተዘጋጁ። በቅድሚያ እስቲ ውይይታችንን ለመጀመር ያህል ለመንደርደሪያ እንዲሆንን ኢዘማ በአሁኑ ጊዜ ያለበት ሁኔታ አጠራርጎታል።
በጣም አመሰግናለሁ። እንግዲህ ኢዜማ እንደ ፖለቲካ ድርጅት ለምርጫ መዘጋጀት ብቻ ሳይሆን አገርን መታደግ አለብኝ በሚል ትልቅ ስራ እየሰራ ያለ ፖለቲካ ድርጅት ነው። ሁሉም እንደሚያስታውሰው ወደ 7 የሚሆኑ የፖለቲካ ድርጅቶች ራሳቸውን አክስመው የመሰረቱት የፖለቲካ ድርጅት ነው። ስለዚህ ትልቅ መሰረት አለው። በሁሉም የኢትዮጵያ ክፍል ይሰራል። ከተመሰረተ በኋላ ደግሞ ሌሎች 3 ድርጅቶች ራሳቸውን አክስመው ተቀላቅለውታል። ስለዚህ ወደ አስር የሚሆኑ የፖለቲካ ድርጅቶች ትልቆችም ትንሾችም ራሳቸውን አክስመው ነው የመሰረቱት። ስለዚህ ሲመሰረት ወደ 312 ወረዳዎችን ወይም ኮንስቲቱንሲስ ምትሉት በእናንተ ይዞ ነበር የተመሰረተው። አሁን ግን 100 ተጨማሪ በማድረግ 412 ወረዳዎችን ማደራጀት ይቻለ እስካሁን ባለው መረጃ ብቻኛ የፖለቲካ ድርጅት ነው። 547 ነው በአጠቃላይ ወንበሩ የፓርላማ ወንበሩ ኮንስቲቱንሲ የሚባለው 547 ነው። ከዛ ውስጥ 412ቱን ካቨር ማድረግ ይቻለ በሁሉም የሀገሪቱ በ9 ክልሎች በሁለቱ ከተማ አስተዳደሮች አጠቃላይ በ11 ክልሎች በ11 ክፍለ ሀገሮች የሚሰራ የፖለቲካ ድርጅት ነው። ከዛ በተጨማሪ እንግዲህ ምርጫ አለ ከተባለ ጀምሮ ደግሞ ምርጫ የፖሊሲ ሹ ነው። ፖሊሲዎችን ማዘጋጀት አለብን በሚል ከመቶ በላይ አባል ይሆኑም ያልሆኑም በኢትዮጵያ የሚገኙ ምሁራንን በማሰባሰብ ከ40 በላይ የፖሊሲ ሰነዶችን ያዘጋጀ ለቀጣዩ ምርጫ በሚደረገው ካምፔን ወይም የምርጫ ክርክር በእነዚህ በተጠኑ ሰነዶች ላይ ለመከራከር ብሎም ለማሸነፍ ቀደም እንዳልኩ ሀገር ለመታደግ ጭምር እየሰራ ያለ ትልቅ መሰረት ያለው በሰው ኃይልም በፋይናንስም በፖሊሲ ሰነድም በሐሳብም በደንብ የተደራጀ ለኢትዮጵያ ሕዝብ እውነተኛ ተስፋ የሆነ የፖለቲካ ድርጅት ነው። እዚህ ነው
ማለፊያ። አሁን ሲናገሩ እንደሰማሁት ከተሳሳትኩ ታረማለሁ፣ ኢትዮጵያ ውስጥ በሁሉም ቦታ የተደራጀ ብቸኛ የሆነ ድርጅት ነው ያሉ መሰለኝ።
አዎ
የብልጽግና ፓርቲንም ትበልጣላችሁ ማለት ነው።
እንግዲህ
የብልጽግና ነው
ያለው ትክክል ነው። ሁለቱ በጣም የተለያየ ናቸው። የብልጽግና የመዋጮ ነው
ማለት
የአማራ የሚያዋጣዋለ፣ የኦሮሞ የሚያዋጣዋለ፣ የደቡብ ሰሜን እንደዚህ ያለ ፓርቲዎች የሚያዋጡታል። ከዚህ በፊት ነበር ያዲግ የአራት ድርጅቶች ጥምረት ነው የነበረውና የአምስት ደግሞ የአጋር ድርጅቶች እንደዚህ ይል ነበርና አሁን ራሱ በአንድ እዝ በአንድ ሰንሰለት ለማድረግ ገና አልጨረሱም። የትግል የህወሓት ድርጅት ገና አልተጨመረም። ያም ቢሆን ገና በአንድ መስመር በአንድ እዝ ለክንደኛ 412 ወረዳዎችን ያደረጀው ድርጅት የለም። ብልጽግና ነው ጨምሮ ማለት ነው።
ብልጽግና ነው ጨምሮ።
አዎ
በጣም ጥሩ። ይሄን ካሉኝ በኋላ እንደምንሰማው ከመቶ በላይ ድርጅቶች አሉ ኢትዮጵያ ውስጥ ለምርጫ የተዘጋጁ ይባላል። እንግዲህ በእናንተ በኩል ምን ይታያችኋል? መቶ ድርጅት ለምርጫ ሲዘጋጅ ለህዝቡም ለሀገሪቱም የሚጠቅም ይመስላችኋል? ምንድነው እንደዚህ እንዳሽን የፈሉበት ምክንያት? ለህዝቡም እንዲያውቀው አማራጭ እንዲኖረው 3-4 ቢሆን እነዚህ ደግሞ ተመሳሳይ የሆነ አቋም ያላቸው ተቻችሎ ፖለቲክስ ይላሉ ፈረንጆቹ ኢት ዘ አርት ኦፍ ዘ ፖሲብል እንደሱ አርገው ለምንድነው ያሉት? አመቶ እንዴት ታውታላችሁ እናንተ? እናንተስ ሙከራ አርጋችኋል ወይ ሌሎቹንም ወደ እናንተ ለመሳብና ትንሽ የሚመሳሰል ያስላሳብ ያለባችሁ ሰጥቶ በመቀበል እንዲቀነስና ብዛቱ እንዲቀነስና ህዝቡም የሚመርጠውን እንዲያውቅ ለማድረግ?
ጥሩ። የመጀመሪያው 150 190 ምናምን የሚባለው ትክክል አይደለም። እንደዛ ያንንም ያክል ፓርቲ የለም። በምርጫ ቦርድ የተመዘገበ ፓርቲ ያለው 62 ነው። 22ቱ አገር አቀፍ ፓርቲ፣ 40ዎቹ ደግሞ የጎሳ ወይም የብሔረሰብ ወይም የክልል ፓርቲ የሚባሉ ናቸው። እንግዲህ ምንድነው ከለውጡ በኋላ ከውጭ አገርም ከበረሃም ከአሜሪካም ከአውሮፓም የገቡ ግለሰቦችም ስብስቦችም አሉ። እነሱ ፓርቲ እስከሚሆኑ ድረስ ፓርቲ የመሆን ሐሳብ አለን ብለው ስማቸውን በምርጫ ቦርድ ሬጅስተር ያደረጉ ሁሉ ልክ እንደ ፓርቲ ነው የተቆጠሩት። እሱ ተቆጥሮ ነው 100 ምናምን የሆነው። በትክክል ተመዝግቦ ያለው አሁን ይሄ ነው። ከዛ ውስጥም በምርጫ ቦርድ መረጃ መሰረት ጉባኤ፣ ጠቅላላ ጉባኤ፣ ምክር ቤት፣ ስራ አስፈጻሚ ያሟሉ 18 ብቻ ናቸው ያሉት። ይሄ እንግዲህ በአሮጌው አዋጅ ማለት ነው። ዞሮ ዞሮ ያም ቢሆን ከልኩ ያለፈ ነው። ፓርቲ ከተባለ አማራጭ ከተባለ 2-3 ይበዛ 4-5 ነው የሚያስፈልገው። ያለ ማድረግ እንደ ኢዜማ ትልቅ እርምጃ ሄደናል የሚል እምነት ነው ያለኝ። ከ97ም ከዛም በኋላ ካሉት ስህተቶች ተምረን ፓርቲዎች ራሳቸውን እንዲያከስሙና እንዲቀላቀሉ አድርገን የመጀመሪያው ፈርቀዳጅ እርምጃ የወሰደው ኢዜማ ነው። ከዛ በኋላ ነው ብልጽግናም አብሮነትም አጋርነትም እንደዚህ ያሉ መሰባሰብ የጀመሩት ከኢዜማ በኋላ ነው። ስለዚህ ዜማ እንደ ሀገር ትልቅ ኃላፊነት ወጥቷል የሚል እምነት አለ። የነዚህን የፓርቲዎችን መብዛት በተመለከተ ግን 97 ጥሩ ትምህርት የሚሰጥ ይመስለኛል። 97 34 35 ፓርቲ ላይ ነበር። ልክ ምርጫው ሲመጣ ግን ህብረት ቅንጅትና ኢህአዴግ ነው የነበሩት። ሌላው የት እንዳለ ምን እንደሆነ እንኳን አይታወቅም። ስለዚህ ምንድነው
አሁንም ያ ሊደርስ ይችላል ነው
በአክቹአሊ ባው በፓርቲ ብቻ ሳይሆን በንግድም ራሱ ጨው ነጋዴ ለመሆን ፈቃድ የሚያወጣው በጣም መቶ ሊሆን ይችላል። ጅምላ ከፋፋይ የሚሆነው ግን 1 2 ወይ 3 ነው። ስለዚህ ብዙም ያስጨንቅ አይደለም። አሁን እንደውም ክሊርሊ የሚታዩ አሰላለፎች አሉ። ለምሳሌ የኦሮሞ ብሔርተኛ ፕሪኖ ኮሚናንቲሊ ያዘው አንድ ስብስብ አለ ነው ኦነግ ነው ፌኮ ያሉበት የአማራ ብሔርተኛ ያለበት አንድ ስብስብ አለ። ህወሓትና አጋሮቼ ናቸው የሚላቸው ያዘው አንድ ስብስብ አለ። ወደ 3 ወደ ሶሊድነት እየመጣ ያለ ትልልቅ ስብስብ አለ።
ኦኬ
ብልጽግና 9 ፓርቲ አፍርሶ አንድ ፓርቲ ሆኗል። ቀደም እንዳልኩ በመጀመሪያ ደረጃ ደግሞ ኢዜማ አንድ ትልቅ አገራዊ ስብስብ ሆኗል። ስለዚህ አሁን በግልጽ የሚታዩ 5 አሰላለፎች አሉ። እንደውም ብዙዎቹ እንደሚሉት በትክክል ወደ ምርጫው በሐሳብ ለልና ብቻ ከመጡ
ይቀንሳሉ።
እነዚህ 5ቱ ሶስተኛ የሚባል ድምጽ ሊያገኙ ይችላሉና መንግስት ለማስፈተም ለምንም ለመደራደርም በጣም ጥሩ እድል ይፈጥራል የሚል
በጣም ጥሩ። ኢዜማ ኢትዮጵያ ውስጥ ባልተለመደ መልኩ ፓርቲና መንግስትን ለመለየት ይሞክራል በዚህም አደረጃጀቱ በዚህ አይነት መንገድ ነው የሚሉ ዜናዎችን እንሰማለን። አሰራራቸውም ድርጅቱም በዚህ የተከፈለ ነው ማለት ፓርቲውን የሚመራ አለ ወደፊት ስታሸንፉ ስልጣን የሚይዝም ደግሞ ሌላ ከፓርቲው ጋር የፓርቲው አባል ግን የፓርቲውን ስራ ቀን ተቀን ስራ የማይሰራ አለ። እስቲ አጠራርገው ስለሱ ያስረዱ።
ጥሩ እንግዲህ ኢዜማ እንደ ድርጅት ሲመሰረት ይዟቸው የመጣቸው በጣም በርካታ ሐሳቦች አሉ። የማህበራዊ ፍትህ አንዱ ነው። ፓርቲዎችን አክስሞ መቀላቀል ሁለተኛው ነው። ፓርቲና የፓርቲና የመንግስትን ስልጣን መለየት ሌላው ነው። ወረዳን ወይም ኮንስቲቱንሲን መሰረት ያደረገ ደረጃጀትም ሌላው ነው። ማንንም እንደዚህ አይነት ደረጃጀት አልነበረው። ከታች ወደ ላይ የሚመጣ ደረጃጀት የሞከረ ለመጀመሪያ ጊዜ ኢዜማ ነው። ይሄንን የፓርቲና የመንግስትን ልዩነት በተመለከተ ዶክተር መራራ እንደሚለው ባንኩንም ታንኩንም ሰጥቶ ከዛ በኋላ እና ለለየ ይባል ሻይልም መጀመሪያው ነው ለይቶ መነሳት የሚያስፈልግ የሚል ያሳው ወንደሻ። ከዚህ በፊት በህወሓትን ምሳሌ ለማድረግ በአቶ መለስና በህወሓትና በኢህአዴግ በኢህአዴግና በመንግስትና በአገር መካከል ምንም ልዩነት የለም። ቀጭን መስመር እንኳን አታገኝም።
ስለዚህ ጥልጥል የሌለው አንድ ወጣሽ እንዳ ነበር ማለት
ምንም መለየ እዚህ ቦታ ላይ ቆረጣል የምትለው አይደለም። አቶ መለስም ይለው በህዋት በኩል ሄዳል፣ ህዋትም ይለው በኢህአዴግ፣ ኢህአዴግ መንግስት ይያለ አገሩ ድስት ፍርግ አርጎ ኢኮኖሚውንም መረጃውንም ሁሉንም የያዘበት ነበርና አሁን ግን ፓርቲ ለሆነ ማህበር ብቻ ይሰራው መንግስት ሲሆን ግን ለሁሉም ነው የሚሆነው። ሲመረጥ ለመረጠውም ላልመረጠውም ነው የሚሆነው። ስለዚህ እነዚህ የሚመረጡ ሰዎች ከፓርቲው ተነጥለው የፓርቲውን መኪናም ቢሮም ንብረትም ሳይዙ ወደ ኦፊስ የሚገቡበት ተርማቸው ሲያልቅ ደግሞ የመንግስትን ምንም ነገር ሳይነኩ ወደ ፓርቲያቸው የሚመለሱበትን አካሄድ ለእናንተ አዲስ አይደለም። በአሜሪካ በአውሮፓ በጣም ብዙ ፓርቲዎች እዚህ ልምድ ያላቸው አሉ። ኢትዮጵያ ውስጥ ግን ሁሉን ነገር ሰው ያደርጋል። የፓርቲው ሊቀመንበር እንደውም የአገሪቱ ይባልና አሁን ዶክተር አብይም አቶ ኃይለማርያም አቶ መለስም የመጡበት ማለት ነው። ስለዚህ ይሄ አካሄድ መቆም አለበት የሚል በእውነት በጥሩ ለኢትዮጵያ ሊጠቅም የሚችል ፈርቀዳጅ የሆነ ሐሳብ ነው። ይሄንንም ሌሎች ፓርቲዎች ሼር ያደርጉት እንደሆነ ሰምተናል። ሊሰሩበት ዝግጅት እንዳላቸው
እንግዲህ በቲዮሪ ደረጃ በጣም ቆንጆ ነው። ስራ ላይ ታውሉታላችሁ ወይ ነው ጥያቄው። የሚቀጥለው ጥያቄ ይሄን ነገር በርግጥ ስራ ላይ ታውሉታላችሁ?
ኦሬዲ ውሏል። ለምሳሌ አሁን
እንኳን ያላችሁ
ነው እንዴት ነው ያዋል ነው አሁን ጀመረ ነው አላህ እንደነ ያደረግ ነው። አሁን በየወረዳው ወይም በየኮንስቲቱንሲው ስራ አስፈጻሚ አባል አለ። የፓርቲው ስራ አስፈጻሚ አባል ለምርጫ ውድድር አይቀርም።
ለምን አይነት ምርጫ?
ለአሁን ለቀጣይ ምርጫ አይቀርም። እጩዎችን እያመጣ እንዲወዳደሩ ነው የሚያደርገው። ስለዚህ ኦሬዲ የተለየ ነው። እነዚያ የፓርቲ ሰዎች ናቸው የሚመረጡት ደግሞ የመንግስት አካል ነው የሚሆነው። እዚህ አሁን ልክ የምርጫ ቦርድ ራግብሩን ካወጣ ጀምሮ ይሄን ተግባራዊ ያደረግ ነው። ስንመረጥ ደግሞ በደንብ ግልጽ አድርገን እናሳየዋለን ማለት ነው። እነዚያ ሲገቡ ይታያል።
ጥሩ ሐሳብ ነው። ግን በኢትዮጵያ የኢኮኖሚ ሁኔታ ፓርቲ ውስጥ የሚገቡ ሰዎች ብዙ ጊዜ አሁን እናንተ ልትሉ ይችላላችሁ ብዙ ጊዜ መሰላል ነው ኢትዮጵያ ውስጥ የዳቦ መብያ እንጀራ መብያ መሰላል ነው ፓርቲ አቋቁመው ስራ በፓርቲ በኩል ስራ እንደ ስራ ነው የሚቆጠረውና እነዚህ ሰዎች የፓርቲው ሰዎች መመረጥ የማይችሉ ከሆነ መመረጥ የማይችሉ ከሆነ ፓርቲ ውስጥ ሆኖ ብቻ ምን ያገኛሉ? ፓርቲው ሀብታም ነው እዚህ ሀገር ፓርቲው ይከፍላል ለራሳቸው አባሎች እናንተ ያላችሁ ይሄንን ስራ ላይ ለማዋል
እሱ የለንም ግን ምንድነው ፓርቲ ሀገር ላይ ለምናደርገው ነገር መለማመጃ ቦታ ስለዚህ በአብዛኛው ፓርቲ ውስጥ የሚቆዩ ወጣቶች ናቸው ሪሌቲቭሊ ወጣቶች ናቸው ሲኒየር ፖለቲሻንስ ደግሞ በመሪው በኩል ይሆናል ስለዚህ እነዚህ አድገው ወደዛኛው ሊሄዱ ይችላሉ። እዚህኛው ተርም ላይ ወደ ምርጫ ሊሄዱ ማለት ቀጣዩ ላይ አይሄዱም ማለት አይደለም።
ፕሮፌሽናል የፓርቲ እንትኖች ፖለቲሽያኖች አይደሉም ማለት እንችላለን። እነዚህ የፓርቲ አባላት የሚሰሩት የራሳቸው ላይፍ እየኖሩ የፓርቲውን ስራ ይሰራሉ። በዚህ ነው እንደዚህ ነው?
አዎ።
አንደኛም በምን ይኖራሉ?
የራሳቸው ስራ አላቸው። በራሳቸው ስራ።
ስለዚህ ፕሮፌሽናል የፖለቲካ እንትኖች አይደሉም።
አዎ።
በጣም ጥሩ። ምርጫ ይራዘም አይራዘም?
ይሄ ጥያቄ ዛሬ መነሳት የሚችል አይመስለኝም። ምክንያቱም ብዙ ተነጋግረንበት ኦሬዲ መራግብሩቶ በዛ መሰረት እየሄድን ነው።
ምንድነው የቤት መስማማችሁበት? ምንድነው መራግብሩ ያወጣው? ይሄ ጥያቄ እኮ እየተንሳፈፈ ነው አሁንም። ይሄ እንደውም ዛሬ እንደሰማሁት ምርጫ ቦርድ ሰብስቦ ትሪመቶ ምናምን ልጅ ሰብስቦ ምርጫ ይደረግ አይደረግ የምንድነው የጊዜያዊ የምንድነው መንግስት ይቋቋም አይቋቋም የሚሉት ነው ነገሩ ጥያቄው አለ በዳስፖራው ውስጥ አለ ኢትዮጵያ ውስጥ አለ ስለዚህ እናንተ ይሄ አሁን አይነሳም ልትሏችሁ ነው ጥያቄው አለ በሰውችን ጥላት ላይ አለ ምን ይላሉ እርሶ
ይሄን ጥያቄ በማንሳት እንደም የመጀመሪያው ኢዜማ ነበር
በጣም ጥሩ
ቀድመን እንወይ ተቋማት ይመሩ ሰላምና መረጋጋት ይረጋገጥ ያለው መጀመሪያ ኢዜማ ነበር
ኦኬ
ኢዜማ ይሄንን ሲል ለስድስት ወራት ምንም ያዳምጥ አልነበረም። ከቀኗ አንድ ካለፈች ወተን ምን እንገኛለን የሚሉ ሰዎችም ግለሰቦችም ስብስቦችም ዛሬ ደግሞ ተገልብጠው ንዋይ ይላሉ። በእኛ ምነት ኢትዮጵያ ሁለት መጥፎ ምርጫዎች አሏት ወደፊት።
ከኮሌራና
ምርጫ ማድረግ የተሻለ መጥፎ አለማድረግ ደግሞ በጣም መጥፎ
ተኮሌራና ከተሰበው እንደማለት ነው።
ለእንጀኔ ያትም ሰው የክምና ሰው ስለሆነ ሁለቱም ማወደደ
አለ። ሁለቱም ማደገኞች ናቸው ማለት ነው።
ምርጫ ማድረግ የተሻለ መጥፎ ነው ያልኩበትን አስረዳለሁ። ምርጫ አለማድረግ ደግሞ እንዴት በጣም መጥፎ መሆኑን መጀመሪያ ተቀሸለ። ምርጫ አለማድረግ ከህገ መንግስት ውጪ ነው። ሌጂቲሜት ያልሆነ መንግስት ነው የሚቀጥለው የሚሉ ድምጾች አሉ። ለምሳሌ ህወሓት ስትሮንግሊ ይሄንን ነገር ኦነግ አካባቢ እንደዚህ ይላል። በጣም ብዙ እንደዚህ አይነት አለ። እዚህ ላይ የተባበሩት መንግስታት፣ የአፍሪካ መንግስታት፣ የምናምን መንግስታት የሚባሉት ይጨመሩበታል። ምክንያቱም ምንም ይሁን በዛ ተርም ምርጫ መደረግ አለበት ብለው የሚያምኑ ተቋማት ናቸው። እና ይሄ ችግሩን ለአመታት ያዘልቀዋል ማለት ነው። ሁለተኛ እነዚህ ድርጅቶች የተባሉት 50 ምን በላቸው 150 ቁጭ ብለው እስከ መቼ ይራዘም በተራዘመ ጊዜ ምን እንሰራ የማን ድርሻ ምንድነው ብለው ለመነጋገር አይደለም ሻይ ለመጠጣት አብረው ላይ ይችላሉ ናቸው። ስለዚህ ችግርን በማሸጋገር ምንም መፍትሄ አይመጣም። የኛው የተሻለ ምርጫ ነው ያልኩት አሁን እንደምናየው አምስት ግልጽ ሆኖ የሚወዳዩዎች አሉ መስመሮች አሉ። አሁን የመጀመሪያው ምነት ሊኖረን የሚገባው በህዝባችን ህዝቡ ከዚህ በኋላ አምባገነናዊ ስርዓት የሚሸከምበት ምንም አይነት ጫንቃ የለውም የሚል ኦልሞስት ስሳ ማለት ያለው። ከዛ በተረፈ እንደ አሜሪካና እንደ አውሮፓ እንኳን ባይሆን ለነጻነታቸው እንዳገዛቸው ያሉት ሀገሮች በዚያ መጠን በመረጠው የሚተዳደሩ ብቃቱ ችሎታው ማለት ብለን የሚበጀውን ይመርጣል በስተቀር የሚመጡን ይመርጣል ይመለከታል። ስለዚህ በህዝብ ምርጫ የህዝብ ምርጫ ለማክበር በእኛ በኩል ዝም ይላል።
በጣም ጥሩ እንግዲህ
እነዚህ አምስት ኃይሎች ይመርጣሉ የነዚህ አምስት ኃይሎች ውጤት ፓርላማ ውስጥ ሲገባ የተዘበረበረ ሐሳብ ይመጣል እነዚህ የተቃረኑ ሐሳቦች በሜዳና በመናብር ሳይሆን በጠረጴዛ ዙሪያና በፓርላማ ውስጥ የተሻለ መሰረት ጥለው ያልፋሉ ታይነግሮች አሉ ብዙ ያልተስተካከሉ ነገሮች አሉ ግን ጅምሮችን ማሳደግ ይቻላል ያሁኑ ምርጫ ዋና ዓላማ በእኛነት ለዲሞክራሲ ጥሩ መሰረት ጥሩ ማለት ነው ማለት ይቻላል ከበድ ያለ ሁኔታዎች የተሻለ መጥፎ ያልኩት ቅድም ሁኔታዎች ቢኖሩ ማለፍ እንችላለን ኢትዮጵያን ወደ ዲሞክራሲ ማሻገር እንችላለን
እንግዲህ እርሶ እንደሚሉት ከሆነ ያሁኑ ምርጫ የተሻለ ከሁለቱም አደጋ ችግር አለው ግን ይሄኛው ቢሆን ትንሽ ከችግሩ ይቀንሳል ነው የሚሉት ግን ምርጫ ለማድረግ መሟላት ያለባቸው ነገሮች ምን ናቸው ሰንሰ ሰላም ጸጥታ ነጻነት እኔ ምረጥ ሲባል አንድ ነገር ምረጥ ሲባል ለምሳሌ ባጭሩ ዳቦና እንጀራ ከየትኛው ትመርጣለህ ይባል ዳቦ የሚያቀርበው ስለ ዳቦ ጥሩነት ያለምንም ፍራቻ ለኔ ሲያስረዳ እንጀራ የሚያቀርበው ስለ እንጀራ ጥሩነት ያለምንም ፍራቻ ለኔ ሲያስረዳ እኔ ደግሞ ከነዚህ ከሁለቱ አዳምጬ ያለምንም ፍራቻ ማንንም ሳልፈራ ይሄን መርጣለሁ አደጋ ይደርስብኝ ማንንም ይሄን መረጥ ብሎ እንትና ይለኝ በየሶስን ነው ምርጫ
ትክክል
ነው ይሄ ቤዚክ እንትኑ ነው እናንተ አሁን እንደምሰማው እናንተ ብቻ ሳይታሳቱም ሌሎችም ቢሆኑ በተለያዩ አካባቢዎች መንቀሳቀስ እንኳን አይችሉ አሁን እናንተ በቅርብ ጊዜ እንደሰማው ጎንደርና በየታ ከሄዳችሁ ማለት እንኳን ተረብሽዋል ያቶ ተሰምቶ ተረብሽዋል ሌላ የሰማሁት ናዝሬት ወደዛ አካባቢ መነቃነቅማችሁ ቡንዶቻችሁን ዘርቷል የሚላል ሌሎችም ድምጾች እንደዚህ አይነት ችግር ባለበት ሁኔታ ህዝቡ ያለመሳቀቅ ያለፍራት የሚመርፈልገው መምረጥ ይችላል እናንተስ እየተዘዋወራችሁ በሀገሪቱ ውስጥ እናንተ የሀገር አቀፍ ፓርቲ ናችሁ በዚህ ያለምንም ችግር ማስረዳት ይችላልላችሁ አለበለዚያ ይሄን ምርጫ እንዴት ምርጫ ሊባል ይችላል
አው የመጀመሪያው መስተካከል ያለበት በመንቀሳቀሳት ችሉም ሳይሆን ስንንቀሳቀስ አንድ አንድ ቦታ ላይ ችግር ይገጥማል በዚህ መልኩ ነው መገለጽ ያለበት ምክንያቱም 400 ቦታ ላይ ሄደን አራት ቦታ ማይሞላ ችግር ተፈጠረ ተብሎ መቆም የለበትም 400 ቦታ ላይ ሄደናል አራት ላይ ችግር ገጥሟል ችግርም ሲገጥም እኛ ጫዋ ስለሆን ኮንፍሮንቴሽን ስላልፈለገ ነው እንጂ አምስት አስር መሆነው የሚጫጩ ጎረምሶች አገርን ቀጣርገው ሊቆሙ ይችላሉ
ምን ታደርጉ ነበር እናንተ ሰላም ባትፈልጉ ግዴለንም ብትሉ ኖሮ ግብግብ ልትፈጥሩ ነው
ግብግብ ቢፈጠር ምንም መቋቋም የማይችሉ ኃይሎች ናቸው እነዚህ በየትም በሐሳብም በጉልበትም የተሸነፉ
በሐሳብም እንደማይችሉ በጉልበት የመጡ
በእኛ የመጋጠሚያ ሜዳችን የጠረጴዛ ዙሪያ ስለሆነ እንጂ በዛኛውም ቢሆን የሚያሸንፉ ኃይሎች አይደሉም ማንኛውም ምንድነው ሰይጣንም ሲወጣ ፈራግጦ ነው ይባላል የተዘራው ዘረኝነት የተዘራው ጥላቻም ሲወጣ እንደዚህ በቀላሉ እንደማይሆን እንገነዘባለን ስለዚህ እንደዚህ አንዳንድ ቦታዎች ላይ ችግር የሚፈጥሩ የተወሰኑ ሰዎች አሉ ግን ለነሱ ብለን አገራችን ከሚገባት ሁኔታ ወደ ኋላ እንድላንችልም እነዚህ የሚፈጥሩ ሰዎች በሚያፍሩበት ሁኔታ ነው ይሄድን ያለ ነውኛ
ማለት
ለምሳሌ
እንትቀስ እንትናችሁን ቢሮአችሁን ዘጉት ወደ ኦሮሚያ አካባቢ አይደለ ወደ አማራው አካባቢ ስብሰባም እንዳታረጉ ረበሽዋችሁ እንዴት ነው ይሄንን ሶልቭ የምታረጉት እንደዚህ አይነት ችግር የሚፈጥሩ ሰዎች ካሉ በዛ አካባቢ የሚኖረው ሰው የህብረተሰቡ ይረበሻል እንዴት አርጋችሁ ነው ይሄንን እንደቀላል የምታውቁት
መጀመሪያ አሁንም ወደፊት ምን ተጠብቃለን እዚህ ነገር
ኦኬ
ምክንያቱም ይሄ የአሜሪካው የአውሮፓ ምርጫ አይደለም ለመጀመሪያ ጊዜ በታሪኳ ካድሬ ያልተጠመጠመበት ካድሬ ወረጆ የማይገለብጥበት ምርጫ ለታረግ የተዘጋጀች ሀገር ላይ ነው እየሰራን ያለነው ስለዚህ አሁንም አራት ነው ሶስት ነው ሁለት ነው ነው ማናቀው እንጂ እንደዚህ አይነት እብድ አለ በየቦታው ስለዚህ ወደፊትም ይመጣሉ እኛ ግብግብ አንገጥም እናጋልጣቸዋለን ግን ምን አይነት ሰዎች እንደሆኑ ምን አይነት የማይጠቅም ሐሳብ እንዳላቸው እዛው 60 70 ወይም 80 ዓመተ ምህረት ላይ እንደቆሙ ለህዝቡ እንነግራለን ይሄ ደግሞ በህዝብ ምህል ተቀባይነት እንዳለ ያሳያልኛ ለዚህ የሚሆኑ ነገሮች ለምሳሌ አዳማ የሆነው ነገር ግማሽ ቀን የተዘጋው አሁን እንግዲህ የኛ ችግር እኛ ላይ ጫናም ይፈጥራው ሁለት ጎን ነው ያለው አንደኛው የመንግስት ታችኛው ስትራክቸር ካድሬው ነው ሁለተኛው ደግሞ እነዚህ ኢንፎርማል ወይም ኢመደበኛ ደረጃጀቶች የሚባሉ ናቸው ሁለቱንም ግን በእውነት ሚዛናዊ በሆነ መልኩ ማለት እንደዚህ ባደርግ አገርን አደጋ ይጥላል አደጋ ላይ ይጥላል ብለን ስናስብ ራሳችን መከራውን እየተሸከምን ነው እያሳደርን ያለን አንዳንድ ነገሮች
እንት ታረጋለች ዊዝድሮ ታረጋለች
ዊዝድሮ እናረጋለን ማንንም ማለት
ነው ይሄንን ያየ ደግሞ አሁን የኔ እንት አሳምፕሽን ይሄንን እንደዚህ ለእናንተ ለሀገር አስባችሁ ለህዝብ አስባችሁ ከአንዳንድ ቦታዎች ዊዝድሮ ማረጋችሁን የሚያይ ተንኮለኛ ደግሞ ሞር በየቦታው ይሄንን ነገር ያባብስ አይባብሰው ወይ አንድ ነገር መደረግ የለበትም ሰምታይም ሰምዌር እናንተ እንደምትሉት ለሀገርና ለህዝብ አስባችሁ ነው ይገባኛል ግን ይሄ ነገር ጥሩ
እንግዲህ እኛ እንዳየ ነው ማንኛውም ነገር ሲያድር ይበስላል ለምሳሌ ባህር ዳር ለዚህ አይነት ችግር ፈጠሩ ከአራት ወር ከአምስት ወር እናም በኋላ ሄደን ስብሰባ አደረግን በጣም በጥሩ ሁኔታ ሙሉ ለማደራሽ ሞልቶ ትልልቅ ሰዎች ወጣቶች ሴቶች መምህራን ከሁሉም አቅጣጫ መጥተው አድርገናል ባህር ዳር ደሴም ላይ አድርገናል ሌሎችን ቦታ አድርገናል ልክ በነሱ መጠን ከሄድን አንዳንድ ጊዜ ይወርድ ሰው ሚሳካለት አብረው ስትወርድ ነው ስለዚህ እዛ ዱላው ውስጥ እናመን ብንገባ እኛም የነሱ አይነት እንሆናለን ስለዚህ ሀገር ሰላምም ኮንቲኒዩት አድርገናል ማለት እነሱ በሄዱበት መንገድ ሳይሆን ትክክል የነሱ አሰራር አሳይተን ከዛ በኋላ ሌላ ቀን ደግሞ ያዳማው ማለት ግማሽ ቀን ተዘጋ ያ ካድሬ ይሄን ያደረገው ወረቀት የለጠፈው ያስፈራራው ማን ነው እሱን አጋልጠን ለህዝብም ለተሻለው የመንግስት አካል
ለተሻለው የመንግስት አካል ምን ማለት ነው
ሁለት አይነት ነው አሁን በመንግስት ላይ ያለው የኢትዮጵያ ህዝብ ከዚህ በኋላም ባገነነትና ሸከም አብረን ተወዳድረን የምናገኘውን አግንተን ኢትዮጵያን ማሻገር አለብን ብሎ ለለውጥ የሚሰራ ኃይል አለ
ኦኬ
ይሄ ለውጡ መጣልኝ ሳይሆን መጣብኝ ብሎ እንደዚህ ጥፍሩን አቆሞ የሚጠብቅ ደግሞ
የመንግስት አካል አለ
የተያዘ እንደው ብዙ ማለት ይቻላል የመንግስት አካል አለ ስለዚህ ለዛኛው እየገለጽን ከሁሉ በላይ ግን ያገሩ የምርጫው የከተማው ባለቤት ሊሆን ለህዝቡ እየነገር በሌላ ለምሳሌ ቀድም ያልኩ ከሰዓት ዛኛው ያልኩ ደግሞ ከስድስት ወር በኋላ በተሻለ ሁኔታ እየሰራን እየሰየነው ያለ
ስለዚህ ለህዝብና ለሀገራስ በማሰብ አንዳንድ ነገሮችን ችላ ወይንም ደግሞ ፖርት ያደርግን ነው የምንሰራው ነው የሚሉት አሁን ሲናገሩኝ መንግስት ውስጥ በመንግስት አካላት ውስጥ ተሰብስበው የቀሩ ብዙ አሉ ይሄ መጣልን ለውጡ ሳይሆን መጣብን የሚሉ የእናንተ ፓርቲ ከብልጽግና ፓርቲ ጋር ስላለው ግንኙነትና ልዩነት ይግለጹልኝ
የኛ ፓርቲ ከብልጽግና ጋር ያለው ልክ ሌላው ፓርቲ እንዳለው ነው የኢዜማ አንዱ ግብ ብሎ ያስቀመጠው በኢትዮጵያ ውስጥ ሰላም እና መረጋጋት እንዲኖር ከባለ ድርሻ አካላት ጋር መስራት የሚላል ሰላም እንዲሆን ከመንግስት ጋር እንሰራለን ከግብረሰናይ ድርጅቶች ጋር ከሃይማኖት አባቶች ከሀገር ሽማግሌዎች ጋር ከሁሉም ከሌሎች ፓርቲዎችም ጋር እንሰራለን ስለዚህ ኢትዮጵያ ውስጥ ተቋማት እንዲኖሩ ሰላም እና መረጋጋት እንዲኖር ቀጣይ ምርጫ ነጻ እንዲሆን በመንግስት መዋቅር ውስጥ ካሉ በተለይ ለውጡን ከሚፈልጉ አካላት ጋር እንሰራለን ከዚህ በተረፈ ግን ምርጫው ሲደርስ ብዙ ሰዎች የሚሉት አለ ምርጫው ታች አልደረሰም ይላሉ
ምን ለማለት ፈልገው ነው
ታች ያለው ካድሬ እንዳለ ነው ምንም የተለወጠ የለም
አንዳንዶቹ እንደውም ከላይ ካብይ በስተቀር አብይና አንዳንዶቹ በስተቀር ሌላው በሙሉ
እንዳለ ነው
ለውጡን አይፈልግም የሚሉ አሉ
በዚህ እነሱን መልላቸው ይሄንን ማድረግ የሚችለው ብቻ ነው እነዚያን ሰዎች በተሻለ ሰዎች መተካት የሚያስችለው ህጋዊ ያካሄድ ምርጫ ነው በየወረዳው በየዞኑ በየክልሉ በአገር አቀፍ ደረጃ እያንዳንዱ ሰው የመረጠውን ቦታ ማስያዝ የሚችለው በወረዳ ምክር ቤትም በክልል ምክር ቤትም በፌደራል ምክር ቤትም ብቃት ያላቸውን ሰዎች ህዝብ መርጦ መምጣት የሚችለው በምርጫ ነው በተረፈ ግን እነዚያን የምንጠላቸውን ሰዎች ወይም ጠላቸው ሩቃል ላይ ብለ መስል ይችላል አይሰሩም መመንላቸው ይበድላሉ መሬት ይሸጣሉ እና መመላቸው ሰዎች እንዶ ባንወዳቸውም ስናያቸው ኖራል
ሳቦታጅ ግን መስራታቸው ነው ያቆሙ
አዎ
ኦኬ የእናንተ ፓርቲ ይሄን ጥያቄ ቀድመ ያነሳው ጥያቄ በእናንተና በ ብልጽግና ፓርቲ መካከል ያለው ግንኙነትና ግንኙነት ለማወቅ የፈለኩት ብዙ ጊዜ የምትታሙበት አለ የእናንተ ፓርቲ ከዶክተር አብይ ጠቅላይ ሚኒስትር አብይ ጋራ ህልውናው የተያያዘ ይመስላል በፍጹም ስህተት እንኳን ሲሰራ ዝም ነው የምትሉት ትልቅ ስህተቶች ሁሉ ሲሰራ ዝም ነው የሚሉት እነሱ እንደ በከመንግስት ውጭ እንዳለ ፓርቲ ለህዝብ እንደቆመ ፓርቲ ሳይሆን ዝም ብለው ሀገርን ማስባቹ ሊሆን ይችላል ሰላም ማስባቹ ሊሆን ይችላል ግን ምንም ክሪቲሳይዝ አያደርጉም የሚባሉ ስለዚህ ይደርሱ
ጥሩ
ማአት እንትኖች አሉ
ምሳሌዎች አሉ አዎ እንደዚህ አይነት በምሳሌ እንኳን ማስደገፍ የሚቻል አይመስልኝም መጥፎ ነገር ተሰርቶ ኢዜማ ዝም ያለበት አንድም ነጥብ ማሰጠ ይችላል
ላንሳል
ይቻላል
በጣም ጥሩ የአዲስ አበባ ጥያቄ ሲነሳ አዲስ አበባ የኦኤልኤፎችና የኦሮሞ እንደምታሉት እነዚህ ኤትኒሲቲውን እንትን የሚሉት ኃይሎች ሲነሱ አዲስ አበባ የኦሮሚያ ነች በሚሉበት ጊዜ አዲስ አበባ ደግሞ የለም አይሆንም ይሄ የሁሉም ነች ባለበት ጊዜ ፕሮፌሰር ብርሃኑ ይሄ ጥያቄ መነሳትም የለበትም ብለዋል ፋላ ነው እናንተ እንደውም ስለ አዲስ አበባ መናገር የጀመራችሁት ዋይ ለምን መጀመሪያ ላይ እንደውም አላስፈላጊ ጥያቄ ነው እስከማለት ደርሳችሁ ነበር ነው
እውነት ለመናገር አሁንም ትርጉም የለውም ጥያቄ
ዋይ ለምን
አዲስ አበባ የከሌ ነው ሲባል ምኑ ነው ህንጻው ነው መሬቱ ነው አፈሩ ነው ቀጣሉ ነው ሰው ነው አስተዳደሩ ነው ሁለተኛ እንደዚህ አይነት ነገር ሲመጣ ወደፊትም ቢሆን አክቲቪስት ፓርቲ ይከተላል እንጂ ፓርቲ አክቲቪስትን ተከትሎ ወደ ላይ ገባ። ስለዚህ ምን ማለት ነው? አንድ ነገር ሲነሳ ምን ለማለት ነው? ለምሳሌ አዲስ አበባ አስተዳደሩ ከሆነ የኔ ነው የሚባለው የኔ ነው የሚለው አካል ማንንም ይበል የኔ ነው የሚለው አስተዳደሩ ከሆነ አስተዳደር ህዝብ ነው የሚመርጠው። ህዝብ በመረጠው ይተዳደር ይያለ ነው። አዲስ አበባም ይሁን ባህር ዳርም ይሁን መቀሌም ይሁን የትም ይሁን እዛ አካባቢ የሚኖር ህዝብ መርጦት የሚቋቋም ካውንስል ወይ ምክር ቤት ወይም ከንቲባ ነው ያንን ማስተዳደር ያለበት። ስለዚህ ግፊያ ለመፍጠር ካልሆነ ያንን ያለው አካል ራሱ ምን እንዳል እንኳን አልገባው ምን እንዳል እንኳን ምንም ትርጉም የሌለው አንዳንዶቹ ምን ይላሉ መሬቱ መኖሪያ አንዱ ኗሪ ነው ምናምን ይላሉ በመሬት ላይ ከመኖር ውጪ ወደ ሰማይ ቤት ይዞት እንደዳል ማከለ ያለው ስለዚህ
በኢትዮጵያ ወይ በኢትዮጵያ ፍላንሳሎት በኢትዮጵያ ሁኔታ ፍሬዶ ውስጥ 40 40 20 የሚወጣው
ያው
40 ሶማሌ 40 ኦሮሞ 20 ለተቀሩት ነው የሚካፈለው የህዝብ ብዛት እንኳን በዛ ደረጃ ባይሆን ያ ሊሆንበት የቻለው ምክንያት ያከባቢ የማን ነው ከሚል የተነሳ ነው የአዲስ አበባንም በተመለከተ እንደውም በቅርብ ጊዜ የተሾሙት ሎስ አንጀለስ ካውንስለር የሆኑት የኦሮሞ ተወላጅ በግልጽ የተናገሩት አለ ከእንግዲህ ወዲህ አዲስ አበባ ቢያንስ 40 ከመቶ ለኦሮሞ መሰጠት አለበት ስራው ንግዱ ቤቱ ማንኛውም በአደባባይ ነው የተናገሩት የመንግስት ተወካይ ናቸው ያ እንግዲህ ማለት ምንድነው አዲስ አበባ በኦሮሚያ ስር ስትሆን አስቀድሞ ሁሉ ነገር የሚሰጠው በፐርሰንታይል ለኦሮሞዎቹ ነው ማለት ነው ታዲያ ይሄንን ነው ይሄ አላስፈላጊ ጥያቄ ነው የምትሉ
አዎ እሳቸውም ቢሆን እንደው በዘረኝነት ዝም ብለው ናውዘው ካልሆነ በስተቀር
በዛ ቢሆን
በዲሞክራሲ
ትክክል አይደለም ይላችሁ ነበር አላ
አንድ ጊዜ የግለሰብንና የቡድን የመንግስትን አስተሳሰብ ላይ የተሰራ ዝም ብሎ አንዱ ያበደ ተነስቶ ስላለ የሁሉም ነው ማለት አይቻልም
ለማረሚያ ለናገር በእኛ የመንግስት ተወካይ ናቸው ካውንስለር
ለምንድነው የምናያይዘው ሁሉም ነገር ከሌ ካለ በቃ ይከሌ ነው ለምሳሌ ከኛ ውስጥ አንድ ሰው ይናገር ምን ያግሉ ሐሳብ ነው የድርጅቱ ሐሳብ ነው። የድርጅቱ በትክክለኛው ቻናል ላይ ተገለጸው ተብሎ መጥቀለለ። ቀደም ያለ እንዳልኩ አንድ ከተማ የሚተዳደረው ህዝቡ በመረጠው ነው። ካል እኛ የአማራ ኦሮሞ ምናምን የሚባል ልዩነት የለም። ሰውን እንደሰው ዜጋ
ኖርም የለበት
ዜጋን እንደዜጋ ነው ማለት ነው። ያ ዜጋ ይበጅኛል፣ ያስተዳድረኛል፣ ይጠቅመኛል፣ ችሎታ፣ ዕውቀት፣ ስነ ስርዓት አለው ብሎ የመረጠው ሰው ከተማውን ያስተዳድራል። ስለዚህ አስተዳደሩ የዚያ ከተማ ነው። አዲስ አበባ የአዲስ አበባ ህዝብ ነው የሚመርጠው ያስተዳድሩ። ስለዚህ ከተማውን ባለቤትነቱ የኗሪው ነው የአዲስ አበባ።
አሁን መርጦት በመረጠው ነው የሚተዳደረው።
እሱ ለሱ አይደለም ምንለፈው ስላልሆነ እኮ ነው ምንለፈው። ምንታገለው እኮ ስላልሆነ ይሄማ ወደዛ የሚያሻገር ነው የሚያደርስ
አለፈ እኮ ብላዚ ያሻገራል ተብሎ
መቼ ምርጫ መጣ ገና እኮ ነው
ያ እንዳይደረግ ብዙ ነገሮች ተደረጉ። አንድ አመት ነበር ሰውየው የተሾሙት ተስተላለፈ ህገ መንግስቱ ለሳቸው ሲባል ተቀየረ ምክትል ከንቲባ ተብሎ እንዲሆን ተባለ። ማለት ነገር ተጨማመረ።
እሱ ክትልል የኦሮሚያ ምክትል ነው የትግራይው ምክትል ሁሉ ምክትል ነው
ለእንትን እንዲመጭ
አሁን አገዛዝ እንዲመጭ ነው። አሁን አገዛዝንና ስርዓት ያለውን አስተዳደሩን አናገናኝ። ስለዚህ በእኛ እምነት የሁለቱ ፓርቲዎችን ነበር እየጠየቀኛለሁ የኢዜማንና ሰራታዊ ጠያቄ የሁለቱ ነበር
ለማከል ነው መስራቾች
ገባኝ። ምንም አይነት ግንኙነት የላችሁ ሁለቱ ፓርቲዎች
ምንድነው የምትመኙት ለኢትዮጵያ?
እቺን ልመልስ። ምንም አይነት ግንኙነት የላችሁ ማለት ለምሳሌ በመሬት አስተዳደር የኢዜማና የብልጽግና ቶታሊ የተለያየ ፌደራል አወቃቀር ቶታሊ የተለያየ።
እስቲ የእናንተ ፌደራል ነገር
የኛ የፌደራል አወቃቀር አምስት አምዶችን መያዝ አለበት። የህዝብ ስነ ልቦና ቋንቋ ጂኦግራፊ አስተዳደር አመችነት እነዚህን ሁሉ የያዘ ነው ክልል መሆን ይችላል። ዝም ብሎ ብሔረሰብ ምናምን ወይም ቋንቋ ኤትኒክ ላይ ብቻ የያዘ መሆን የለበትም። ከሁሉ በላይ ደግሞ የህዝብ ፈቃድ ያማከለ መሆን አለበት። ፌደራል አወቃቀራችን
የህዝብ ፈቃድ ሲባል አካባቢው የሚኖረው
አዎ ለምሳሌ በጣም ጥሩ ምሳሌ አሁን ተሰደጅና ሰደጅ ሆኖ የሶማሌ ውስጥ የነበሩት ኦሮሞዎች ወይም ሶማሌ ክልል ተባረሩ ኦሮሞና
ቪዲዮዎች
አዎ ቪዲዮና ሲዳማ ወይም ሶማሌና ኦሮሞ ተብሎ ተሰደጅና ሰደጅ በእኛ ምለት አንድ ክልል ሆኖ ይችላል። በአስተዳደሮችነት በህዝብ ስነ ልቦና በሃይማኖት በቋንቋ በሁሉ ነገር ይቀራረባል። በብዙ ቦታዎች አሁን ከሰሜን ሸዋ ምናምን ተነስቶ ባህር ዳር ለፍርድ ቤት ይሄዳል አንድ ክልል ተጠቆ ማለት ከፋሸካ መጥቶ በአዋሳ ዞሮ ዞሮ በየት እንዳይዞሩ በአዋሳ ይመጣል። ይሄ ለአስተዳደር አመችነት ለአገዛዝ ካልሆነ በስተቀር ፍጹም ለአስተዳደር አመችነት ይሆናል። ስለዚህ አከላለሉ ስርዓት ባለው በተጠና መልኩ ህዝብን ባማከለ መልኩ የህዝብ ነው የህገ መንግስትን ማሻሻል ስለሚጠይቅ ቅር አለበት ብለን እናምናለን። የብልጽግና ተደ የመሬት ስሪቱ ሶስት አይነት በጣም ብዙ መሬት የግል መሆን አለበት። ህዝቡ በአንድ ቻይናና በአንድ ኢትዮጵያ መካከል ምንም ልዩነት የለም። ሁለቱም ተከራይተው ነው የሚያርሱ ተከራይተው ነው ቤት የሚሰሩ ሁሉ ነገር መሬት የመንግስት ነው። ስለዚህ መንግስት መሬት የግል መሆን አለበት። የተወሰነ አካባቢ ደግሞ በአርብቶ አደር አካባቢ ያለ እዚህ የወል መሬት ይኖራል። የመንግስት ደግሞ ማዕድኖች፣ ወንዞች፣ ጫካዎች ደግሞ መንግስት ይኖራል። ይሄ የመሬት ስሪት ነው ያለን እኛ የነሱ የመንግስት የብሔር ብሔረሰቦች እና የመኖች ብዙ ነገር አላቸው። ስለዚህ በገበያ ስርዓት በመብት በፌደራል አወቃቀር በጣም በብዙ ነገር አሁን ኢህአዴግን ለመወዳደር ማለት ነው ብልጽግናን ለመወዳደርና ለማሸነፍ እየሰራ ነው። እንደውም ለመቀየር በምርጫ ለማስወገድ የስራት እየሰራ ነው። ስለዚህ እነዚህ እንደናቸው ምናምን የሚለው ማምታታት እንደው በሐሳብ ለማብለጥ ሳይችሉ ሲቀሩ ለማጠርሸት ባይሆን ባህላችን ነው ማለት ነው። እዚህ ወዲህ በግልጽ ሁሉ ሰው የሚያውቀው ነው ማንም ኢትዮጵያዊ የሚያውቀውና ኢትዮጵያዊ ስሜት ያለው ድርጅት ስለሆነ ብሔራዊ ኢትዮጵያ ወይም ሀገር ኢትዮጵያን እንደ አንድ የሚያይ ድርጅት ስለሆነ ነው ወሰኛው የዘመተበት። ከእንትና ጋር አንድ ነው፣ ከእንትና ጋር ተመሳሳይ ነው የሚለው በዚህ ነው እንጂ ግልጽ የሆነ ልዩነት አለ።
እንደውም ከናንተ አካባቢ የመጣ አንድ ስተጠይቃችሁ ወይ እንደም ስለዚህ ስታብራሩ ለምን እንደው ብዙ ጊዜ ጥሩ ነገር ሲሰራ ብቻ ሳይሆን መጥፎም ሲሰራ ዝም ነው የሚሉት ለሚለው ጥያቄ ስመለሱ እኛ ከመንግስት ጋራ የድሮ መንግስት ወያኔ ወይንም ኢህአዴግ በነበረበት ጊዜ ምንም አይነት ኮሙኒኬሽን ማድረግ አንችልም ነበር አልነበረምና ልንወያይ አንችልም ነበር ያሁኑ ጋር ግን መወያየት ስለምንችል ሞር እንትን ከመሆን ተቃውሞ ከመድረግ ተወያይተን ነገሮችን ለመጨረስ እንሞክራለን ብላችኋል የሚባላል ስለዚህ ምን ይመስላል
እንደዛላል ምን መሰለህ አሁን ሰዎች የኛንም እነሱ ይነገራሉ
እነሱ ማለት
አሁን እዚህ ብሉ ሰዎች እንደዚህ ተብለው ተጠይቀው እንደዚህ ብለው መለሱ ብለ ይናገራሉ እንደዚህ በተብለው ተጠይቃችሁ ምን መለሳችሁ ተብለን አንተልጥቀን ቀደም ባልከው በአዲስ አበባ ጉዳይ መግለጫ ወጣና
ኋላ
በፈረስ ለጨው ማለት ይችላል እኮ እንደው ስንት ፓርቲ ቀደም እንደው ማን ነው መጀመሪያ ያደረገው ብሎ መቀደም ይችላል የኛ ልዩነት ያነሳደው
ማለት
አንደሳደው ማለት ምን እናወጣቸው ቃሎች ኢትዮጵያዊ ጨዋነት ነው ከተጠበቀው እዚህ ሀገርን የፖለቲካ አካሄድ ባህል መቀየር አለበት ብለን ስለምናስብ አንሳደው
ሌሎቹ ይሳደባሉ
በደንብ ነው እንጂ በሚደንቅ ሁኔታ
ለምሳሌ
ከየት መጣ ብለ እስኪደንቅ ድረስ ማአትስ የሰብኩት ቢኖርሉ ፓርቲ ናቸው ምንድናቸው ግራስ ከሚገባ ድረስ ምናልባት ነገ በሚያፍሩበት ሁኔታም ይሳደባሉ ያን ሰደብ የምናወጣው መግለጫ እንደውም ሁለት ሶስት መመዘኛዎችን ማለፍ አለበት መጀመሪያ ኦነት ነው የሚለውን ከራሳችን ስትራክቸር እናረጋግጣለን ለምሳሌ ወልቃ አንድ ነገር ቢሆን በራሳችን ማወቅ ኦነት መሆኑን ቼክ እናደርጋለን ጎንደርም ቢሆን አፋር ቢሆን የትም ቦታ ቢሆን ከዛ ቀጥሎ ለእኛ ብናደርገው የሚያደርሰው ጥፋት እንመዝናለን ለምሳሌ ሁለት ሰው ችግር ደርሶበት ያ በመናወጣው መግለጫ ሌላ 20 ሰው ችግር ውስጥ የሚገባ ከሆነ ጥንቃቄ እናደርጋለን ወይም አገር ባጠቃላይ ህዝብ አጠቃላይ ችግር ውስጥ የሚገባ ከሆነ ጊዜና ቦታ እንመርጣለን የመጨረሻው ነገር እኛ ብንሆን ምንድነው ማለት አማራጭ ሐሳቡ ምንድነው ይሄንን መቆም አለበት ስንል አማራጭ ሐሳቡ ምንድነው ማለት በትክክል መዝነን ነው መናወጣው መግለጫ ያላወጣንበት ሐሳብ ያሰጣንበት ኢቨንት ወይም ሁነት ግን በፍጹም የለም
አውጥታችኋለሁ ኦፍ ኮርስ አውጥታችኋል ግን ከብዙ ጊዜ በኋላ ነው እንደዚህ መግለጫዎች የምታወጡት ኢንፎርሜሽን ለምሳሌ አዲስ አበባን በተመለከተ አንድ አለ አመለካከት ፓርቲዎች አሉ የህዝብ ድርጅቶች ደግሞ አሉ ህዝብ ለምሳሌ የሽማግሌዎች ማህበር ሊሆን ይችላል ወይም ደግሞ የጦርተኞች ማህበር ሊሆን ይችላል ወይም ደግሞ የአዲስ አበባ ነዋሪዎች ከተማ ህዝቦች ማህበር ፓርቲያ ማህበር በእንደሱ ነበር አጀማመሩ ያንን ሲጀምሩ አላማቸው ምንድነው የሚያስገደባን ድረስ አዲስ አበባ የማንም የብሔር ድርጅት አይደለች እኛ የምንታገለው አዲስ አበባን የብሔር ላለማድረግ የሚታገል ድርጅት ድምጽ እንዲያገኝ ነው ብለው ነው ያሉት እንጂ እኛም ፓርቲ እንሆናለን አላሉ ያን ጊዜ ማንንም እናንተም ሌሎችም ይሄንን እንትን አላደረጋችሁላችሁ ይሄንን የነሱን የህዝብ ጥያቄ ሳይ ማለት ያሉትን አዲስ አበባ ህዝብ ምንታገለው የአዲስ አበባ ህዝብ ለብሔር አዲስ አበባን የብሔር ባለቤት ለማድረግ ለሚታገል ድርጅት ድምጹን እንዳይሰጥ ነበር ያሉት ማንንም በዚያን ጊዜ ይሄንን አቋም ያንጸባረቃል ነበር እናንተም አላንጸባረቃችሁ
ቢንጸባረቅም አይቆም ከማድረግ
እንዲህ አይነትማ ነገር የለም
አንድ ድርጅት
እኮ የሚሰራው አላማውን ያስቀምጣል
ለነገር እንደዛ ሰዎች ከሰማይ ዱብ ያለው አይደለም ኢትዮጵያ ውስጥ የሚቀመጡ ናቸው እንዲህ አይነት ባህል ኢትዮጵያ ውስጥ አለ እንዲህ ስላላደረጉ ነው እንዲህ ያደረኩት የሚል አካሄዳል ለምሳሌ የወልቃይትን ኬዝ ያልጮህበት ፖለቲካ ድርጅት የለም ግን የወልቃይት ፓርቲ ተቋቁሟል የራያን ኬዝ ያልጮህበት የፖለቲካ ድርጅት የለም ግን የራያ ተቋቁሟል የቁጫ ተብሎ ተቋቁሟል ለእያንዳንዱ ለሚፈጠር ችግር የፖለቲካ ድርጅት ይፈጠራል የአዲስ አበባ ብለው ይወጡ ሰዎች የፈለገ ወርቅ ቢነጠፍ ከመሰረት ወደ ኋላ ይሉ ምክንያቱም
አሰምሽን ነው ይሄ የርሶ
አምስት ጊዜ አይቶ ስድስተኛውን አለመተን በፖለቲካ አይደለም
የተለያዩ ናቸው እነዚህ እኮ
ያንደ ሀገር ሰዎች ነን
የተለያዩ ናቸው ማለት
እንግዲህ እንደ ጻድቃን እንደ ሰማታት ካላየናቸው መስተቀር
ነው ማንኛውም
ፖለቲካ በሚንም ታም እኛ ባየነው አሁን በስካሁን ባየነው ማለት ይመጣሉ ይሄ እንደዚህ ሆኖ ያካባቢ ሆኖ ምናምን ይላሉ የዚህ አካባቢ ችግር ይፈጠራል የትም ይሆን በኢትዮጵያ ማቀፍ የአዲስ አበባ ህዝብ የኢትዮጵያ ህዝብ በመረጠው ተዳደር ስንል አዲስ አበባን አውጥተን አይደለም የወልቃይት ህዝብ የራያ ህዝብ የሲዳማ ህዝብ እንደዚህ በመረጠው ተዳደር ስንል ያንን አውጥተን አይደለም በአጠቃላይ በኢትዮጵያ ማቀፍ ነው የሚፈጠው ችግሩ የሁሉም የየራሱ ወኪል ሲመርጥ ከዛ በኋላ ወኪሉ በትክክል ተደራድሮ ለምሳሌ አዲስ አበባ ኬዝ ለኛ በተፈጠረ መልስ ነው 23 ኮንስቲቱንሲ ሳይ አዲስ አበባ ውስጥ 23 የምርጫ ወረዳዎች አሉ። ወኪላቸውን ይመርጣሉ። ፊንፊኔ ዙሪያ ወይም አዲስ አበባ ዙሪያ ደግሞ ያሉት እንደዚሁ ወኪሎች አሏቸው። እነዚህ በትክክል ከህዝቡ በወጡ ልጆች በተመረጡ ተደራድረው ውሃው እንዴት ይሁን፣ መሬቱ እንዴት ይሁን፣ እንዴት ይስፋ፣ እንዴት ይዘው የተለያየ ምልክት ይደረግ፣ በጣም አጭር። የኢትዮጵያ ህዝብ ለዘመናት አብሮ ኖሯል። ብዙ መከራ አሳልፏል። እንኳን የአዲስ አበባ እንዲህ ዙሪያ ሁሉ ወደፊትም ይሄዳል። ወደፊትም በጣም በርካታ ዘመናትን ያሳልፋል። እንደዚህ ያደርገው በትክክል ለህዝብ የሚያስብ ማለት የሚሸጡ አይደሉም። ሁለቱን አሁን እኮ ባለው አሰራር እነዚህ አሁን ያሉት ራሱ ማለት የኦሮሞ መሬት ነው የሚሉ እንጂ የከበደ ወይ ገመች መሬት ብለው አይሰጡት። መሬት የሚቀበል ግለሰብ ነው እንጂ ግለሰብ አይደለም። እዚህ በዛ ማህበራት ስም አድርገው የሚሸጡ ናቸው። መቼም ይሄ አይነት ስርዓት እንዲመጣ አይፈልጉም።
እንደውም
ስለዚህ እነዚህ ሁለቱ በዙሪያውም ያሉት ማለም ያሉት ተነጋግረው ሁለቱም ነዋሪዎች የሚጠቀሙበት አብሮ የሚኖርበት የሚያድጉበት ኢንተግሬትድ የሆነ ፕላን የሚሰሩበት ሁሉ ተነጋግረው መፍታት ይችላሉ። በጣም ቀላል ነው። ወደ ጦርነት ለማስገባት ወደ ግብግብ ለማስገባት ያኛው ሲበረግግ ንብረቱን ለመጠቀም ወሬቱን ለመጠቀም የሚደረግ ሩጫ ካልሆነ በስተቀር ይሄ ለሚያስብ ሰው በጣም ቀላል
ነው። ኦልሬዲ ያፕን አድርጓል አይደል? ለሰዎች ገንዘባቸውን አጥራቀው 15 ዓመት አጥራቀው ቤት ገዝተው መረከብ አልቻሉም።
ያው ቆይ በነዚህ
ችግር አለ አይደል? አሁን ይሄን ችግር አይተው ነው እነዚህ ሰዎች ይሄ ነገር በዚህ ከቀጠለ ማለቂያ የለውም ማቆሚያ የለውም ዝም ማለት የለብንም የህዝብ ድርጅት ይሄን ጥያቄ ይዘን መነሳት አለብን ያሉት። በነገራችን ላይ እስከሚገባኝ ድረስ ይሄንን መሬትም ሸጡ የሚባሉት የዚሁ የኦሮሞ አክራሪ የነበሩ የኦሮሞ ድርጅት አመራር ውስጥ ያሉ ሰዎች ናቸው ነው የሚባሉት። አሁን ተመልሰው እነሱ ናቸው የኦሮሞ መሬት ተወሰደ ተሸጠ ተለወጠ የሚሉት።
ደየቱም ወደ አጥጫይ ማስቀየር ይሄኛው ወደ አሁን ወደ ብሔር ሲገባ ወደ ብሔር ሲገባ መታየው ወደ ምን ሲገባ መታየው ተጠያቂ መሆን የነበረበት አካል እንዳይጠየቅ ጥያቄ ቀይሮ
ይገባል።
አዎ ታጋይ ይመስላል ራሱ።
ይሄ ዶክተር አብይ እንዳሉት ነው ሰዎችን በወንጀል እንስንሞክር በግል ወንጀል ሰርቶ መጨረሻ ላይ ወደ ብሔራቸው ይገቡና በብሔራቸው በብሔርነቴ ነው በብሔሬ ነው የምታሰረው የምፈልገው ይላሉ የሚሉት አይነት አንድ ሁኔታ ነው።
አዎ አዎ
አቶ ይሽዋስ በመጨረሻ ማስተላለፍ የምፈልገው መልእክት አለ። በዚህ በስዊድን በሌላም አካባቢ ያሉ ኢትዮጵያ ራማቶቹ እንዲህ አውቁት የሚፈልጉ ስለ ኢዘማና በአጠቃላይ ስለ ኢትዮጵያ ሁኔታ
መጀመሪያ ገሬ ላስቀድም።
በጣም ጥሩ።
ሁሉ በአገር ውስጥ የሚኖር በውጭ የሚኖር የኢትዮጵያውያንን ስሜት ለኢትዮጵያ ያላቸው ውጭም ያለው ስሜትም ያለው በዚህ ለሰላም ሲዞር በብዙ ሁኔታ ይቻላል። ኢትዮጵያውያን አገራቸውን ይወዳሉ፣ ህዝባቸውን ይወዳሉ። ግን በዚያ መጠን ይሰራሉ የሚለው ግን ጥያቄ ነው። ለምሳሌ አጥፊ ኃይሎች የሚሄዱበት ፍጥነት የሚሰሩበት ትጋት አለ። አጥፊዎቹ በሚሰሩበት ትጋት ነው ወይ አገራቸውን ለማዳን የሚሰሩት የሚሞክሩት ይባል ምንም ይገናኝ አይደለም። ይሄንን በግልጽ ማነጋገር አለ። የኢትዮጵያ ህዝብ አሁን ያለው ትውልድ ኢትዮጵያ መስቀለኛ መንገድ ምናት ይበል ምንም ላት ይበል በጣም ፈታኝ ጊዜ ላይ መሆኗን ግን መንስማማት ይመስለኛልና እንደ ትውልድ ጫንቃችን ላይ ያረፈ ትልቅ ትልቅ ኃላፊነት አለብን። ኢትዮጵያን አሁን ያለንበት ሁኔታ የዛሬ 20-30 ዓመት ታሪክ ሲጽፈው ወይ አበላሹት ብሎ ነው የሚጽፈው ወይ አስተካከሉት ብሎ ነው የሚጽፈው ማናችንም ባለየው ሁኔታ ማለት ነው። ከዚህ በፊት በ1953 በ1967 በ83 በ97 ጥሩ ድሎች አልፈውናል። ይሄኛው እድሉ ያልፈናል ብቻ ሳይሆን አገርም ህዝቡም ሊያሳጣን ይችላል። ስለዚህ የመጀመሪያው ነገር ስናስብም ስንናገርም ስንድርጊቱ ስንገባ በጣም በጥንቃቄ መሆን እንዳለበት
ከዛ በገርና ህዝብን ያሰብን
አውነት ነው። አዎ አገርና ህዝብን ያሰብን ኃላፊነትም እንዳለብን አሁን ምን ሰራው ነገር ለኛ ብቻ ሳይሆን ለልጆቻችን የሚሆን ጭምር ስለሆነ አሁን ጥሩ ከሰራን ለልጆቻችን ጥሩ አገር ሰጥተናቸው እንሄዳለን። ሰው ቤት ንብረት መኪና ይሰጣል ትልቁ ስጦታ አገር ነው። ሀገራችንንም ለልጆቻችን አስረክበን እንድናልፍ አደራ ማለት ፈልጋለሁ። በተረፈ ኢዜማ ፖለቲካውን የሰለጠነ ለማድረግ ጥሩ አማራጭ ሆኖ ለማቅረብ ብቸኛ አማራጭ አይደለም። አውራ ፓርቲ ብቸኛ ፓርቲ አይደለም። ጥሩ አማራጭ ሆኖ ለማቅረብ እየሰራ ነው። ጥሩ ሐሳቦች ይዞ እየመጣ ነው። የፖለቲካውን ድባብ እየቀየረ ያለ ወደ ሐሳብ ወደ ዜግነት ወደ ማህበራዊ ፍትህ የፖለቲካውን አቅጣጫ ለማቃናት እየሰራ ያለ ፓርቲ ነው። ከዜማ ጋር እንዲሰሩ ዜማ እንዲተባበሩ በዚህ መንገድም አገራቸውን ህዝባቸውን እንዲታደጉ አደራ ለማለት ፈልጋለሁ። አመሰግናለሁ።
የኢትዮጵያ ድምጽ ሬዲዮ እንግዲህ ከፍ ያለ ምስጋና ያቀርብልዎታል። መልካም ምድል እንመኛለን። ለሀገራችን ለህዝባችን የተሳካ ምርጫ በሰላም ሳይረበሽ እንዲያደርግ ምኞታችን ነው። እናንተም አላማችሁ ግቡን እንዲመጣ እንመኛለን።
አመሰግናለሁ።
አድማጮቻችን ኢንተርቪው በተከታተላችሁት መንገድ ተጠናቋል። ለተፈጠረው የድምጽ መጓደል ይቅርታ እንጠይቃለን። አንድ ማስታወቂያ ይኖረናል። የኢትዮጵያ ሶሻል ዲሞክራት ማህበር ለአመታዊ ስብሰባ ቅድመ ዝግጅት ለማድረግ አባላት በሙሉ እንድትገኙ እናሳስባለን ብሏል። የስብሰባው ቀንና ቦታ ስብሰባው ቀን ሮብ ፌብሩዋሪ 12 2020 እንደ አውሮፓ አቆጣጠር ቦታ የሶሻል ዲሞክራት ቢሮ ስቪያ ቬገን 68 ነው። ሰዓት ከ18 ሰዓት እስከ 19 ሰዓት ተኩል ነው። ከሰላምታ ጋር የስራ አስኪያጅ ኮሚቴው አድማጮቻችን የዛሬ ፕሮግራም በሰማችሁት ሁኔታ ተጠናቋል። እስከ ሳምንት መልካም ሳምንት እንላችሁ ከዚህ ከስቱዲዮ ቢኒያም ስክንድር ዮናስና ነነን። እስከ ሳምንት መልካም ሳምንት።